ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የህብረተሰብ ጥናት ተመራማሪዎች እንደሚሉት ከሆነ የሰው ልጆች የስልጣኔና የእድገት ደረጃ ከሚመዘንበት አንዱ ፈጣሪ በአምሳሉ ለፈጠረው ለሌላው ሰው ያላቸው ፍቅር፣ ደግ አመለካከትና ሐዘኔታ ነው። እንደነዚህ የህብረተሰብ ጥናት ተመራማሪዎች አባባል የሰው ልጅ በሰለጠነና ስላካባቢው ባጠቃላይም ስለ ዓለም ሁኔታ ባወቀ ቁጥር ለሌሎች ሰዎች አልፎ ተርፎም ለእንስሶችና ለዱር አራዊቶች ጭምር ያለው አመለካከት ሐዘኔታና ፍቅር የተሞላበት ነው ብለው ያምናሉ። ሌላውን እነሱን የመሰለውን ፍጡር ለመጉዳትና ብሎም ለመግደል ከመጨቆል ይልቅ ችግሮችን በሰላም ለመፍታት ይጥራሉ ይላሉ። በሌላ በኩል የድገትና የስልጣኔ ደረጃቸው ዝቅተኛ የሆነ ህብረተሰቦች ደግሞ ልዩነትን የሚፈቱትና ለመፍታት የሚሞክሩት በኃይልና አንዱ ሌላውን በማጥፋት ነው። ለሰው መጎዳት፣ መሰበር፣ አልፎ ተርፎ መገደል ቅንጣት ሐዘን አይሰማቸውም። ይህን አባባል እስቲ ሌላውን እንተውና እኛ እዚህ ስዊድን የምንኖር ኢትዮጵያውያን የተወለድንባት ሀገራችንን ኢትዮጵያንና አሁን የምንኖርባትን ሀገራችንን ስዊድንን በማነጻጸር ይህ ከላይ የተባለውን አመለካከት እንየው። ትናንት ኢትዮጵያ ውስጥ ኢትዮጵያውያኖች በስልጣን ላይ ያለው መንግስት አወጣሁት የሚለውን ህገ መንግስት ተጠቅመው በሰላማዊ መንገድ ሰላማዊ ሰልፍ ያደርጋሉ። ለአድማጮቻችን ግልጽ ለማድረግ ህገ መንግስቱ ባጭሩ የሚለው ማንኛውም ሰው ሐሳቡን በነጻ በጽሑፍ በቃላትና በሰላማዊ ሰልፍ መግለጽ ይችላል ነው የሚለው። ይህን ለማድረግ ደግሞ ፍቃድም አያስፈልገውም፣ ለሚመለከተው ክፍል ማሳወቅ ብቻ ነው የሚያስፈልገው ይላል። ታዲያ እነዚህ ኢትዮጵያውያኖች በሰማያዊ ፓርቲ ስም ተደራጅተው ከሌሎች ወገኖቻቸው ኢትዮጵያውያኖች ጋር ህገ መንግስቱ ላይ የሰፈረውን መብታቸውን ለመጠቀም በሰላማዊ መንገድ በሀገራቸው ላይ ሰልፍ ይወጣሉ። ይህንን መብታቸውን በህገ መንግስት አጽድቄላችኋለሁ ያለው ይኸው መንግስት ለነዚህ ሰላማዊ ሰልፈኞችና ለመሪዎቻቸው የሰጠው ምላሽ ከሰብአዊነት የራቀ የሰው ልጅ እንኳን በሀገሩ ልጅና መሳሪያውን ጥሎ እጁን በሰላም በሰጠ ጠላቱ ላይ የማያደርገውን የድብደባና የደም ማፍሰስ ውርጅብኝ ነው ያወረደባቸው። በዚህም አልበቃም። እስከ ትናንትና ማታ ድረስ ከ500 ሰዎች በላይ የሰማያዊ ፓርቲ ሊቀመንበር ጨምሮ በእስር ቤት ታጉረዋል። እንግዲህ ታዘቡ፣ ይህን የሚሰራው ባፉ የብሔር ብሔሮች መብት፣ የሰው ልጆች መብት ወዘተ አክብሬ አስከብራለሁ የሚለው ሀገር በቀሉ የወያኔ ኃይል ነው። እነዚህ ሰዎች የደበደቡት፣ የፈነከቱት፣ ያቆሰሉት ያ ህዝብ በመሬት ላይ ወድቆ ደም በደም ሆኖ ሲያዩት እንኳን ሊያዝኑ ጭራሽ የተሰባበረ ሰውነቱን እየጎተቱ እስር ቤት አፈርና ሲሚንቶ ላይ ነው የጣሏቸው። ይህንን ኢሰብአዊ በደል ምንም መሳሪያ ባልታጠቁ ወጣቶች፣ ሴቶች ልጆች፣ ወጣት ወንዶች ልጆች፣ እናቶችና አባቶች በጠቅላላው በራሱ ንጹሕ ዜጋ ላይ ፈጽሞ ኢትዮጵያን ለመውረር የመጣን የጠላት ጦር የደመሰሰ ይመስል በየሚዲያው ላይ በአደባባይ ያቅራራል። የዜጎቹን ደም አፍስሶና አጥንት ከስክሶ ይፎክራል። እንግዲህ ለማነጻጸር እንዲረዳን ይህ በተወለድንባት ኢትዮጵያችን ትናንት የተፈጸመውን ኢሰብአዊ ወንጀል እዚህ አሁን በምንኖርባት ሀገር እንደሚፈጸም አድርገን እንየው። ማለትም ስዊድን ውስጥ አንዱ የተቃዋሚ ፓርቲ ሁኔታዎች ትክክል አልተሰሩም፣ ህግ አይከበርም ብሎ ሰላማዊ ሰልፍ በሀገሪቱ ዋና ከተማ በሰርገል አደባባይ ይወጣል። በዚህ ምክንያት የተፈሳጨው ስልጣን ላይ ያለው ፓርቲ ወታደሩንና የፖሊስ ጦሩን በመላክ እነዚህን ሰላማዊ ሰልፈኞች ከነ ፓርቲ መሪያቸው በመደብደብ ደማቸውን አፍሶ አጥንታቸውን ሰባብሮ እስር ቤት ሲያጉራቸው ይታያችሁ። ይህም አልበቃ ብሎ በሬዲዮና በቴሌቪዥን ወጥቶ አካኪ ዘራፍ ሲል ይህ ሁኔታ በእውነት በስዊድን ቢፈጸምስ ምን ይደረግ ነበር ብለን ለምን ጠይቅ የበፊቱ የአሜሪካ ፕሬዝዳንት ስዊድንን ለመጎብኘት ሲመጡ የሳቸውን ፖለቲካ የሚጠሉና የሚቃወሙ ሰላማዊ ሰልፈኞች ሰላማዊናቸው እንኳን ለማለት ያስቸግራል። ምክንያቱም ፊታቸውን በመሐረብ ሸፍነው በዱላና በድንጋይ በመወራወር ረብሻ ስለፈጠሩ ሰልፉን ለመበተን የተላኩት ፈረሰኛ ፖሊሶች ፈረሶቻቸው በርግገው 13 የሆኑ ሰዎች በመጉዳታቸው ከፖለቲካ መሪዎች ጀምሮ እስከ ፖሊስ አዛዦችና ተራ ፖሊሶች ድረስ በጋዜጣው በቴሌቪዥኑ የተጠለጠሉበት በፓርላማው ቀርበው በጥያቄ ጋጋታ ፍዳቸውን ያዩበትና ወደ 2 አመት ሙሉ ጉዳዩ ከሚዲያ ሳይጠፋ ትልቅ ርዕስ ሆኖ ህብረተሰቡ ለምን በምን ምክንያት እንዴት እንዲደረጋል ያለበት የፖሊስ አዛዦች የተቆነኑበት ከሰላማዊ ሰልፈኞች ጋር ይቅርታ ጠይቀው ወደፊት በሰላም ለመተባበርና አብሮ ለመስራት የተስማሙበት የቅርብ ትዝታ ነው። ታዲያ የኛ ህብረተሰብ ከዚህ በተለየ ሁኔታ ውስጥ ወገኑ ሲረገጥ ሲደበደብ ሲታሰር ለምን በምን ምክንያት የማይልበት ምክንያት ምን ይሆን? ለሰው ልጅ ጥቃትና በደል የማናዝን ስለሆነን ይሆን? የስልጣኔ ደረጃችን ከፍ ያላለ ስለሆነ ይሆን? ታዲያ በእኛው አምሳል የተፈጠሩ ወገኖቻችን በገዛ ሀገራቸው እንደ እባብ ሲቀጠቀጡና በየእስር ቤቱ ሲጣሉ እያየንና እየሰማን ዝም ብለን የምናሳልፈው ለምን ይሆን? አንዳንዶቻችን ራሳችንን ከሌላው የበለጠ ዋቂ ያደረግን እየመሰለንም ይሁን የመብትና የትግልን ሁኔታ ከኛ በላይ የሚያውቅ የለም ወይም እኛ ብቻ ባልነው መንገድ ካልሆነ የምንለው ይበላቸው አላርፍ ብለው ነው እያልን ለጨፍጫፊዎቹ ድጋፋችንን በተዘዋሪ መንገድ የምንሰጣለን። ሌሎቻችን ደግሞ ምናልባት የምናገኛት ጥቅማጥቅም ትቀራለች ብለን በመፍራትም ይሁን እንደው ሲጥልብን የራሳችንንም ጥላ የምንፈራ ፍርሃት የሚገዛን በመሆናችን እያየን እንዳላየን እየሰማን እንዳልሰማን ሆነን እድሜያችንን እንገፋለን። በዚህም የተነሳ የዘመኑ እንዳለፈበት የባሪያ አገዛዝ በጫማቸው ስር አድርገው የሚገዙን ገዢዎቻችንን እድሜ እንዲራዘምና የኛም ሰቆቃ ማለቂያ እንዳይኖረው በቀጥታም ሆነ በተዘዋሪ መንገድ ከፍተኛ አስተዋጽኦ በማድረግ ላይ እንገኛለን። እንደዚህ አይነቶቹን በጥቅምና በፍራት ተውጠው ይያዩ እንዳላዩ በመሆን እየሰሙ እንዳልሰሙ በመሆን የህዝቡን በባርነት መገዛት ዝም ብሎ የተቀበሉትን ሲተቹ ነበር። የዘመናችን የነጻነት አባት ታላቁ ማንዴላ በአንድ ወቅት ሲናገሩ ለሰቆቃችንና ለባርነታችን መራዘም ምክንያት የሆኑት የጌቶቻችን ጭካኔና ግድያ ብቻ ሳይሆን የአንዳንድ ወገኖቻችን ስለበደላችን እየሰሙ እንዳልሰሙ እያዩ እንዳላዩ ዝም ብሎ ማለፍ ነው ብለው ነበር።
ጤና ይስጥልን ክቡራን አድማጮቻችን፣ እንደምናረፈዳችሁ። አመድ በቀጥታ ወደ ጽሁፉ ገባና ሰላምታውንም ረሳ። እንግዲህ ሳምንቱን ወልዶ ይሄው እነሆ ዛሬ በሰዓታችን ተገኝተናል። እንደተለመደው በርካታ ዝግጅቶች አሉ። በስጨትም ያለ ይመስላል ጽሁፍ አመድ ተናደን የጻፍከው ይሆነ ነገር አይተ ከዛ በኋላ ነው የጻፍከው እርግጠኛ ነኝ አይደል?
አንዳንድ ጊዜ ስሜታዊ መሆን ጥሩ አይደለም፣ ግን አንዳንድ ጊዜ ደግሞ የሰው ልጅ እስከሆነሽ ድረስ በስጋና ደም የተላበሽ እስከሆነሽ ድረስ ስሜትሽን መቆጣጠር የሚያቅትሽ ጊዜ አለ። የራስሽ ወገን የራስሽ ሀገር ሰው በአንቺ በከፈልሽው ቀረጥ ደሞዝ እያገኘ የሚኖር ያንቺ ሀገር ሰው እንደ ባብ ሲቀጠቅጥሽ፣ ያውም በህግ መንግስቱ ላይ ቁልጭ ብሎ ሰፍሮ ሰላማዊ ሰልፍ ማድረግ ትችላለህ በሀገር የሚል ህገ መንግስት እያለ እንደ ውሻ እንደ ባብ ሲቀጠቅጥሽ፣ እንደ ውሻ እንኳን ማለት ትክክል አይደለም፣ ውሻ የተከበረ ነው በሰለጠኑት ሀገሮች ሲታይ፣ እንዴ እኔ ከሰው ልጆች አይደለም ወይ የወጣሁት? የኔ ዘሮች ሰዎች አይደሉም ወይ? አውሬዎች ነን ወይ? ምክንያቱም አውሬ ብቻ ነው የሚፈልገውን ነገር በኃይል ማድረግ የሚሞክረው። አውሬ መናገር አይችልም። ቃላትን ፈጥሮ ቃላትን አገጣጥሞ ስሜቱን የሚፈልገውን መናገር አይችልም። ስለዚህ አውሬ ፍላጎቱን በኃይል ነው የሚያደርግ። እነዚህ ሰዎች በቋንቋ የሚግባባ ሰው ያለበት ሀገር ነው፣ የአንድ ሀገር ሰዎች ናቸው፣ የአንድ ቋንቋ ተናጋሪዎች ናቸው። መብታቸውን የጠየቁት ዱላ ያዙ ድንጋይ አልወረወሩ። ፈረንጆች ሀገር ሰላማዊ ሰልፍ ሲደረግ ድንጋይ እንኳን ሲወረውሩ ፖሊሶቹ በተቻለ መጠን ድንጋውን ለማምለጥ ነው እንጂ መከሩ ጥይት መተኮስ ወዘተ የለም። ፖሊስ ስራው ሰላም ማስከበር ነው። የኛ ሀገር ፖሊስ ግን ጌቶቹ ከላይ ግደል ሲሉት ይገላል። እንዲህ አይነት ስታይ የራስሽን ማንነት ተጠራጥሪያለሽ። እኔ ሰው ነኝ ወይ? እኔ በፈጣሪ አምሳል የተፈጠርኩ ሰው ነኝ? የኔ ዘሮች እንደዚህ ናቸው ወይ? አውሬዎች ነን ወይ? ያናደድሻል፣ ያሳዝነሻል። ለዚህ ነው እንዳልሽው ትንሽ ስሜት የተሞላበት ነው። በስሜት ነው እኔ ስላየሁት እንትኖቹን ስላየኋቸው እንዴት እንዴ እኔ የሰለጠንን ይያልን ምንኩራራ ብዙ ስንት ዓለም የኖርንንን ይያልን ምንኩራራ አውሮፓውያኖች ሃይማኖትን ሳይቀበሉ በፊት እኛ እስልምናንና ክርስትናን የተቀበልንን ይያልን ምንኩራራ እንዴት ከስንት ሺህ ዓመት በኋላ ወገን ወገኑን ወደ ኋላ ሄዶ እንዳውረ ይከተከታል። ይሄንን ሳይ ነው በጣም ያሳዝን ነው።
እንግዲህ ለምንድን ነው የሚያወሩት ብለው የሚል ምናልባት ትናንት ሁኔታዎችን ከትናንት ወዲያም ሰሞኑን ያለውን ነገር በስራ መደራረብ የነበረ ሰው ካለ ያው ምን ነበር የነበረው? እስኪ ትንሽ
እንግዲህ ባጭሩ ምንድነው የሰላማዊ ምንድነው የሰማይ ፓርቲና ሌሎች ዘጠኙ ፓርቲዎች በጋራ ሆነው ይሄ ህገ መንግስቱ የሚፈቅደው መብታቸውን ለማስከበር በሰላማዊ ሰልፍ ጠይቀው የሚያሳፍረው እኮ ባለስልጣኖቹ ምን ያህል የልጆች ጨዋታ ምን ያህል የዱርዬ ጨዋታ የሚሰሩ መሆኑን የምታዩ ደብዳቤ ለማስረከብ ሲሄዱ ባለስልጣኑ የሉም ይባላል። ምክትላቸው እኔ አልቀበልም
ፍራሲ ግን ኮሱ ላይ የምትረዳው ምንድነው? ኤቨን
እስከመቼ
ነው ትዛዝ ነው ከሁሉ ጊዜ ትዛዝ አለ ማለት ነው?
እስከመቼ እንኖራለን እንደዚህ ፈርተን? ፍርሃት መጥፎ ነገር ነው። ያቃለው አንድ ታሪክ አለ። ሰውየው ሊገደል ጉርጓድ ቆፍር ሲሉት ከፍርሃቱ የተነሳ መቆፈሩ አያድ ነው ግን ምን ብሎ ነው የሚለው? ስንት ሜትር ዝቅ አድርጌ ልቆፍረው? እና ፍርሃት አያድንሽም፣ ጭራሽ አጠፋሻል። እና አቃለው ይሄ ፍርሃት እንዳለ ግን የጀግና ህዝብ እየተባልን አድገን ማንም ያላደረገውን ያደረጉ አያት ቅድመ አያቶቻችን በባዶ እግራቸው እየተጓዙ ጣሊያንን መርዝ ጭስ ይዞ ሲመጣ ፊት ለፊት ተጋፍጠው በጦርና በጎራዴ አቁሟል እየተባልን ያደገን ምን አይነት ፍጥረቶች ሆነን? ፍርሃቱን በቂ አይደለም ለኔ እንትን። እና ይሄንን በሚያደርጉበት ጊዜ እነዚህ የዘጠኙ እንትኖች እንደ ወራሪ ጦር ወታደሩን ላከ። እኔ ስልጣን ላይ የሚቀመጡ ሰዎች እድሜ ልካቸውን የሚቀመጡ ይመስላቸዋል? የሚሞቱ አይመስላቸውም? የራሳቸውን ወገን ለስልጣን ብለው እንደዛ ሲጨፈጭፉ ከ500 በላይ በዋና ከተማው ይታይሽ። እስቲ እንደሆን ሰይንም ሰይ ፎል ፓርቲ ወይም የሴንተር ፓርቲ ወይ ተቃዋሚ ፓርቲ እዚህ ሀገር ተቃውሞ አድርጎ ማነጻጸር መቻል አለብን። አድርጎ ከነ ሊቀመንበሩ ከነ ምኑ ሲደበደብ ሲታሰር ጉድ ነው። እኛ ግን ይሄንን እየሰማን ራሳችንን ወይ ከአውሬ ጋር ቆጥረን ቁጭ ብለናል። እኛ አውሬዎች ነን፣ ስለዚህ ከአውሬ አንሻልም። ብንጋደልም ብንገደልም ዝም ብለን ማለፍ አለብን የምንል ከሆነ እኔ ሂውመን ነኝ፣ እኔ ሰው ነኝ። ስለዚህ በፍጹም ይሄን አልቀበልም። ሆዴም አይገዛኝ፣ ፍርሃትም አይገዛኝ፣ እምነቴ ነው የሚገዛኝ። እምነቴ ደግሞ ሁሉ ሰው እኩል ነው፣ ያቺ ሀገር የሁላችንም ነች፣ ተስማምተን ተነጋግረን ተቻችለን መኖር እንችላለን እንጂ አንድ ሰው ሚሊዮኑን ሰው የሚገዛበት ምክንያት የለም፣ ፈጣሪም አላለም።
ባለፈው አይተህ ከሆነ በዓለም የእግር ኳስ ጉዳይ በተመለከተ ብራዚል ላይ የነበረውን ሰልፍ ጠቅላይ ሚኒስትሩ ያደረገችው ለሁሉም ምሳሌ የሚሆን ነገር አስተምራ ሄዳለች። እንደውም ይውጡ ጥሩ ነው፣ ይሄ እስኪመጣ ድረስ ነው እኛም የምንፈልግ የነበረው እና እንደውም አቅርቦት ውሃ ምናምን እስከ ማቅረብ ድረስ መንግስት የደረሰበት ሁኔታ ነበር የነበረው። እኛ ሀገር ዱላ ሆነ።
በነገራችን ላይ አንድ ኃይል ስልጣን ላይ ያለ ኃይል ጥሩ ስራ ለመስራት ከፈለገ ስህተቱን የሚያርመው ያስፈልገዋል ተቃዋሚ፣ ጠንካራ ተቃዋሚ። ያንን ስህተት ካላየ በስህተት ላይ ስህተት እየሰራ ነው የሚሄደው። ተቃዋሚ እስከሌለሽ ድረስ አንቺ ብቻሽን ወሳኝ እስከሆንሽ ድረስ የምትሰሪውን ነገር በሙሉ አካባቢሽ ያሉት ትክክል ነው እያሉ የሚያጨበጭብ ከሆነ መጨረሻ ላይ ሳታውቂው ባዶ እንደሆንሽ ትቀሪያለሽ። ግን የሚቃወም ኃይል ካለሽ ይሄ ትክክል አይደለም ሲልሽ ያችን ቶሎ ለማጥፋት ያችን ስህተት ታርሚያታለሽ። ስህተትን በማረምሽ ደግሞ በህዝብ ዘንድ እየተወደድሽ ትሄጃለሽ። በደበደብሽ ቁጥር በጥላሽ ቁጥር ግን በጥላቻ ኃይል ተነስተሽ አስተዳድራለሁ ባልሽ ቁጥር ግን ጠላት እያፈራሽ ነው። አዎ ሰዎች የሚመስላቸው ምንድን ነው የሰው ልጅ ጭንቅላቱን እንትን ማለት መግዛት አትችይም። ሰውነቱን በድን ሰውነቱን መግዛትቻ በማስፈራራት ዝም ልታሰኞች ያለ እንዲያፈቅረሽ ግን አትማረጋችም። የሰው ልጅ ምን አይን አለ አንድ ሳይኮሎጂስት እንት ሶሲዮሎጂስት የሚሉት አባባል አለ። የሰው ልጅ በመጀመሪያ ደረጃ መወደድን ይፈልጋል። ካልተወደደ መከበርን ይፈልጋል። ካልተከበረ መጠላትን ይፈልጋል። ካልተጠላ አለቀ። ምክንያቱም ሌላ ሰው አንቺ በመንገር ስትሄጂ ሰው ስላንቺ ፖዚቲቭም ይሁን ቆንጆ ነገር ቢናገር ደስ ይልሻል። ግን በመንገር ስታልፊ እንደለለሽ ቆጥሮ ጥላቻውንም ባያሳይሽ አከብሬታውንም ባያሳይሽ በቃ ምንም የለሽም የለሽም ማለት ነው።
አዎ ራስቻለሁ አለሁ
የለሽም ኤግዚስት አታረጊም። ስለዚህ ምንድነው መወደድ መወደድን ለማግኘት አንድ መንግስት ጥሩ ስራዎችን ለመስራት ሌላው ተቋሚ ሆነው ያን ስተቶቹን እንዲገልጽለት ማድረግ መቻል አለበት። ስተቶቹን ካረመ ተወዳጅ ይሆናል። ሌላው ቢቀር የሚከበር ይሆናል። መጥላት ካልተከበርሽ ካልተወደድሽ መጥላት ጀምራል። መጥላት ደግሞ እኔ አንቺን ብጠላሽ በእንትን ላላሳየው ይችላል። እኔ ግን ተቀርጾ ይቀመጥና ጊዜ ተጠብቃለሁ። ያ ነው እኛን የሚጠብቀን። ያ ጊዜ እንዳይመጣ ነው ምንፈራው። ያ ጊዜ መጣለተ መተላለቅ ነው። ማንንም አይተርፍም እዛች ሀገር። እነዚህ ሰዎች ያላወቁት ይሄንን ነው። የሚደግፏቸውም ያላወቁት ይሄንን ነው። መተላለቃችን እንዳይመጣ ካሁኑ ተው ተው ማለት መቻል አለብን።
ደጋፊዎች ራሱ እዚህ ላይ አስተዋጽኦ ማበርከት ይኖርባቸዋል።
እነሱ ጋር ነው ያለው።
አዎ እንግዲህ ይህን ካልነዘና ለዛሬ ከሚኖሩ መሰናዶች ያው እንደተለመደው ቀዳሚ የሚሆነው የህፃናት ፕሮግራም ይሆናል። እንደዚሁም ይሄንኑ አገር ቤት የሚደረገውን የዘጠኙ ፓርቲዎችን ሶሊዳሪቲ መተባበሩን እንትን ለማለት አሜሪካን ሀገር እንደዚሁ ይደረጋል ሰልፍና የድጋፍ ማህበር አለ። እነሱን መናገኛቸው ከሆነ በስልክ ቤታ እናደርጋለን። እንዲሁም ያው እንግዲህ
አገር ቤትም ደግሞ ሞክራለን።
አገር ቤት ያለውን ነገር እናያለን። ሌላው እዚህ ስዊድን ከተማ ካለፉት አመታት የአመት በፊት ጀምሮ የኮሚኒቲ ምስረታ አለ። ይሄውም ኮሚኒቲ ምስረታውን በተመለከተ ለሚቀጥለው ቅዳሜ ጥሪ ተደርጓል።
ስብሰባ
ይታያል። አዎ እና እነሱም ጋር በመደወል የተወሰነ ደቂቃ አብረና ማሳልፋለን። በተጨማሪም ትናንትና 13 ሰዓት ላይ
አንድ ዜና ነው እሱ ለኢትዮጵያኖች በጣም ደስ የሚል ዜና።
አዎ አንድ ቴሌቪዥን ተከፍቷል።
ኢትዮጵያን ፎከስ
ቴሌቪዥን ማለት ነው። እንግዲህ እሱን በተመለከተ ደግሞ
በጣም ቆንጆ ነው። እንግዲህ
ጋር ተከታትለዋል።
አዎ ትናንትና ተከታትየዋለሁ እና በጣም ቆንጆ ነው። እንግዲህ ምንድነው የሚሉት ጀምረውት ነበር ቀረ እንጂ ሳይልቀ የሚል አንድ አርቲስት አለ ማህሙድ። እንደሱ እንደማይሆን ባለሙሉ ተስፋ ነኝ። እንግዲህ ጠላቶቻችን እኛን የሚሉን ምንድነው ደግሞ ማንዳን ሳስበው እነት አላቸው። አንድ ነገር ሆ ብለን እንጀምርና ማከለ ላይ ወገባችን ይመታል። ለምን እንደሆነ አላውቅም ብቻ ያ እንደማይሆን አቃለሁ። ምክንያቱም ብዙ ደጋፊዎች እንዳሉ ታዝቤያለሁና ከነሱ ጋር ውይይት እናደርጋለን። በጣም የሚያኮራና የሚያስደስት ነው። ስለሱ ከነሱ ጋር ውይይት እናደርጋለን።
ወቅታዊ ጉዳዮች ቴዲ አፍሮ አገር ቤት ብዙ ነገሮች ወሬዎች አሉ። ወደ በኋላ ሙዚቃዎችን ጣል ያደረግን ቆይታ እናደርጋለን። አሁን ትንሽ ያደረግናቸው መሰለኝ ግሩም መቤትና አህመድ አብረን ቆይታ እናደርጋለን። ግሩም የቴክኒሻን ስራውንም አብሮ እየሰራ ነው። እንግዲህ ሙዚቃ
ፍሪ ለፈንደሽማ ወ ያ አብረመን ወግና Tanasu in the jawit, አላችሁ ልጆች ዛሬ የምንሰማው ተረት ስለ መልካም አባት ኑዛዜ ነው። አንድ ገበሬ ሞቱ በደረሰ ጊዜ ልጆቹን ጠርቶ ባጠገቡ አቁሞ የሚከተለውን ቃል ተናዘዘላቸው። ልጆች አሁን በሽታ ስላጣደፈኝ መሞቻዬ ደርሷል እና በዚህ በትልቁ ሰፊ ቦታችን ላይ የቀበርኩት ወርቅ አለ። የወርቁም የት እንዳስቀመጥኩት አላውቅም። ስለዚህ ቦታውን በሙሉ በመፈለግ ቆፍራችሁ ወርቁን እኩል እኩል ተካፈሉ አላቸው። ልጆቹም ያባታቸውን ቃል ሰምተው አባታቸውም ከሞተ በኋላ የሞተውን አባታቸውን ከቀበሩ በኋላ ያባታቸውን ኑዛዜ ተከትለው ዶማና ካፋ ይዘው ወርቁን ለመፈለግ ቦታውን ከዳር እስከ ዳር ቆፈሩት። ነገር ግን ቆፍረው ሲጨርሱ ምንም ወርቅ አላገኙም። ነገር ግን አባታቸው እንዲህ አላቸው፣ ልጆቹ ስራ እንዳይፈቱ ብሎ ነው እንጂ እርግጥ ወርቅ ደብቆ አይደለም። ልጆቹም ወርቁን ባጡ ጊዜ እንግዲህ ወርቅ ካጣን የቆፈርንበት ቦታ ስንዴና ገብስ እንስራ ብለው ዘሩበት። የዘሩትም ጥሩ ሆነ ፈራላቸው፣ ብዙም ሰብል እህል ሰበሰቡ። ያ ሁሉ የዘሩትን ያፈሩትንም እህል ሸጠው ብዙ ወርቅ ገዙ፣ ወርቅም ገዝተው ሰበሰቡ። ያን ጊዜም የሥራ ጥቅም አወቁ። ልጆቹን ከዛ በኋላ ጎባዝ ሰራተኛ ሆኑ። ከዛ ልጆቹን ገባቸው አባታቸው ሥራ እንዲሰሩና ሰርተው ወርቅ ማግኘት እንደሚችሉ ሊያስተምራቸው እንደሆነ አውቀው በአባታቸው ብልህነት በጣም ተገርበው እና አድንቀው በሰላም በደስታ ኖሩ ይባላል። እንግዲህ ልጆች ሥራ ሁልጊዜ ቁጭ ብሎ ከመመኘት ይልቅ ከሰሩ ሁሉ ነገር ማግኘት እንደሚቻል ነው ከዚህ ተረት ያገኛ ነው። ደህና ዋሉ ልጆች፣ ደህና ዋሉ።
I'm not the one that you're looking for. በመከታተል ላይ ያላችሁት እዚህ ስዊድን ስቶክሆልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ነው። በመቀጠል ወደ አጠር ወደ አለቀ አለመጠይቅ ፕሮግራም እናልፋለን። እንደምታውቁት አድማጮች የኢትዮጵያን ኮሚኒቲ በስዊድን ለመመስረት ቀደም ባሉት አመታት የተለያዩ ጥረቶች ሲደረጉ ቆይተው አሁን ወደ ፍጻሜ የደረሰበት ሁኔታ አለ። ባለፈው ሳምንትም ተወካዮችን አቀርበን አወያይተናል። በቀጣይ ሳምንት ቅዳሜ የሚደረገውን ስብሰባ ወይም የመስረታ ጉባኤ በማስመልከት ማለት ነው። አሁንም አንዳንድ አጠር ያሉ ነገሮችን ለመነጋገር እንግዳ መስመር ላይ አለ። ጣና ይስጥልኝ።
ጤና ይስጥልኝ።
እንደምን አደሩ?
እግዚአብሔር ይመስገን ሰላም ነኝ።
በጣም እናመሰግናለን። እስቲ እርሶም ማለት በልስቲ ራስዎትን ያስተዋውቁ።
እኔ ዶክተር እንዳለ ባላለሁ። እንግዲህ ይሄንን ኮሚኒቲ ለማቋቋም ባስመረጫችንለት ባለፈው ጊዜ ተወክዬ እንግዲህ እየሰራው ነው አብረን እየሰራው ነውና
እሺ አመሰግናለሁ። እንግዲህ ያው ባለፈው ሳምንትም በተለያዩ ጊዜ በማስተዋቂያዎችም እንግዲህ የዚህ የኮሚኒቲ ምስረታ ሂደትን በተመለከተ ሰፋ ያሉ ማብራሪያዎችን ያገኘንበት ሁኔታ አለ። ዛሬ እንግዲህ አጠር ባለ ሁኔታ በቀጣይ ሳምንት ቅዳሜ ከረፋዱ ጀምሮ የሚደረገውን ሁኔታ ለማስመልከት ነው። እስቲ ለመንደርደሪያ ያህል እስካሁን በተደረጉት ቅስቀሳዎች በአጠቃላይ ባለው ሁኔታ ህብረተሰቡ ይሄንን ሁኔታ ወይም ተቀባይነቱ እንዴት ነው? ብዙ ሰው መቀስቀስ ማግኘት ይችላል ወይ የሚለውን ነገር ቢዳስሱት።
እንግዲህ ባለው መንገድ ሁሉ ለማስተዋወቅ ሞክረናል። ማስተዋወቂያዎች በተነናል እና በአካልም እንደዚሁ ያነጋገርናቸው አሉ እና ብዙ ሰው ባለፈውም በሬዲዮ እንደተነገረው ብዙ ሰዎች የሰሙ ይመስለናል። ይሄም ሆኖ በቂ ላይሆን ስለሚችል እንደገና በድጋሚ ዛሬ ለማስተዋወቅ ፈለግን እና ያው እንደተባለው የፊታችን ቅዳሜ ከጧቱ 11 ሰዓት ተኩል በፈረንጆች አቆጣጠር እስከ 16 ሰዓት እንግዲህ ይካሄዳል ማለት ነው። እና ያው የጊዜው እንዲብቃቃልን እንግዲህ ሰዎች በጊዜ ቢመጡልንና የምስረታውን ሂደት በእናከናውን በጣም ጥሩ ይሆናል ብለን እንገምታለን። ጊዜ ተጠብቀው በሰብሰባው ላይም ደግሞ ህገ ደንብ በክነናል እና ያንን ህገ ደንብ ተዘጋጅተውበት በመምጣት የተራዘመ ውይይት እንዳይኖርና ጥርምጥን ያለ ውይይት አድርገን የስራ ኃላፊዎችንም በ ወቅቱ መርጠን ባለው ጊዜ እንድናከናውን እንግዲህ ጥያቄ እና ለምና እናቀርባለን።
እንደው ባጭሩ ሰዓቱ የመረጣችሁበት ረፋድ ነው 11 ሰዓት ተኩል ሰብሰባው መጀመሪያ ነው ካለው የህብረተሰብ ሁኔታና ልምድ አንጻር እንደው በሰዓቱ ተገኝቶ ያንን ነገር የማከናወኑ ነገር በጣም ጥያቄ ውስጥ የገባ ነው። እንዲው ካሉ ልምዶች ከተለያዩ እስካሁን በተደረጉ እዚህ በአካባቢያችን የተደረጉ ነገሮችን ስናየውና እንደው ይሄ ነገር ቀደም ተብሎ ብዙ የታሰበበት ነው ለምን ሰፋ ያለ ሰዓት በጊዜ ሰዓቱ ወደ ኋላ ሆኖ ወደ ማምታ የሚከድበት ሁኔታ ሳይመቻች ቀርቷል ወይ ማለት ፈልጌ ነው። እንደው ከሰዓቱ አንጻር ሰው የመምጣት ልምዱ በዛ ሰዓት ላይ እዛ ለመدرس ከተላየው ቦታ የሚመጡ ሰዎች ኖራሉና ይሄ ነገር ምን ያህል ታስቦበት ነበር ለማለት ነው።
አዎ እኛም እንደዚህ አስበን ነበር ግን የተፈቀደልን ጊዜ እስከ 16 ሰዓት ነው እና በ16 ሰዓት አዳራሹን ለቀን መውጣት ይኖርብናል። ስለዚህ ነው ወደዚህ ፈቅ ያረግ ነው ወደ 11 ተኩል ጊዜ እንዲኖረን ተገደም በላይ እንወያያለን ማለት ያ ጊዜ ሊወስድ ይችላል። ለዚህም ነው በትነናል ያን ነገደም ለብዙ አካባቢዎች በትነናል በኢሜል በአድራሻ እና ተዘጋጅተውበት እንዲመጡም ምን ለምነው ለዚህ ነው እስከዚያ ጊዜ ድረስ እንድናጠናቀቅ ነው። ስለዚህ የጊዜው መጣበብ ነው ወደፊት እንድንሰበው ያደረገን ይሄ ነው እና ያንን ደግሞ እኛ የምንቆጣጠረው ጉዳይ አይደለም። እግዚአብሔር ገነው የሚካሄደው እንደምታውቁት 41 እና ኦሎፍ ፓልመ ሳል ይባላል እዛ ነው የሚካሄደው እና በዚህ ምክንያት ነው ሰዓት ተገድቦ ስለተፈጠን ነው ወደፊት መሳር የተገደደ ነው እንዲብቃቃልን ለማለት ያህል።
እንግዲህ በእለቱ የሚደረጉ ፕሮግራሞች አሉ ከዚህ ቀደምም በስፋት ተጠቅሷል እስቲ እንደው ለማስታወስ ሰርሶ ይድገሙት እስቲ
ምኑን እንደገና እስቲ
በእለቱ የሚከናወኑ ተግባራት በመስራተው።
አዎ አዎ በእለቱ እንግዲህ ሁለት ዋና ዋና ተግባራት ይኖራሉ። አንደኛው ህገ ደንቡ ላይ የረቀቀ ህገ ደንብ አለ እና ያ ህገ ደንብ እንዳልኩ ተበትኗል ለህብረተሰቡ እዛ ላይ እንግዲህ አጥንተው ተዘጋጅተው ይመጡና አስተያየታቸውን የሚሰጡበት ክፍለ ጊዜ ይኖራል። እዛ ላይ ውይይት ጥሩ ውይይት ይካሄዳል። እሱ ካለቀ በኋላ የምርጫ ስነ ስርዓት ይካሄዳል ማለት ነው እና የጥቆማና የምርጫ ስነ ስርዓት ይካሄዳል እና በዚያው ኮሚኒቲው ይመሰረታል ማለት ነው። ሁለቱ ዋና ዋና ጉዳዮች እንግዲህ እነዚህ ናቸው። ሌሎች ማይነር የሆኑ አሉ ሰዎችን ለመቀበል የማስተናገድ እንደዛ ምዝገባ ምናምን የመሳሰሉ ነገሮች አሉ ግን ትላልቆቹ ዋና ዋና ጉዳዮች እነዚህ ናቸው። ህገ ደንብ ላይ መወያየትና ምርጫ ማካሄድ።
ምርጫ ለማካሄድ ከዚህ ቀደም በኢሜይልና በተለያዩ ሁኔታዎች ሰዎች ወደናንተ አሉን የሚሏቸው ሰዎች ሲጠቆሙ ምናልባት እንደቆዩ ይመስለኛልና እነዛ ሰዎች ነው የሚቀርቡት ወይስ በእለቱ እዛው የሚመጡ ሰዎችም እዛው ተጠቆመው እዛው የሚመረጡበት ሁኔታ አለ?
አዎ እንግዲህ የተጠቆሙ ሰዎች አሉ ግን እነዚህ የተጠቆሙ ሰዎች እኛ እንደጠበቅ ነው ያህል በርከት ያሉ ስላልሆኑ እዛው ላይ ድሉም ይኖራል። የመጣው ህብረተሰብ ሊያገለግሉን ይችላሉ ብለው የሚገምቷቸውን ሰዎች ሊጠቁሙ ይችላሉ እና ከነዚህ ከተጠቆሙ ሰዎች ውስጥ እንግዲህ ላሉት ለቦርድ የቦርድ ምርጫ ይካሄዳል፣ የስራ አስፈጻሚ ምርጫ ይካሄዳል፣ እንደገና የኦዲት ኮሚቴ ምርጫ ይካሄዳል እና ወደ 11 ሰዎች ናቸው እንግዲህ የሚመረጡት። ለዚህ እንግዲህ የተወሰኑ ሰዎች ይቀርቡና ከነዛ ውስጥ ምርጫው እንዲደረግ ነው የሚደረገው። በዚህ ሁኔታ ነው እንግዲህ የሚካሄደው።
እንግዲህ መጨረሻ ጥያቄ ላቀርብ። በአጠቃላይ እዚህ ኢትዮጵያ ኮሚኒቲ ምስረታው የሚሰጠው ጥቅም ለኮሚኒቲው ለአካባቢው በርሶ እይታ እንዴት ነው የሚገለጸው? ይሄንን መልሱልኝና ለላያያለን።
ብዙ ጠቀሜታ ይኖረዋል። ራሱ ተገናኝቶ መወያየቱ አንድ ነገር ነው እና ከዛም በተረፈ ኢትዮጵያዊው እና ትውልድ ኢትዮጵያዊው ራሱን የሚያውቁበት ባህሉን የሚያውቁበት ቋንቋን የሚያውቁበት የተለያየ ችግር ካለ ተወያይቶ የሚፈታበት እዚህ ሀገር እስከ ኖረ ድረስ እዚህ ሀገር የሚያጋጥመው አንዳንድ ችግር የሚቀርፍበት መድረክ ሊሆን ይችላል። ብዙ ነገር ሊጠቅም ይችላል። ይሄ ምንም አስፈላጊነቱ አጠያቂ አይደለም። እናም ምንድነው ብዙ ጥናት ተደርጎበት ታቅሮበት የተደረገ ዝግጅት ስለሆነ ህብረተሰቡ መጥቶ በብዛት ተካፋይ እንዲሆንና እንዲመሰረተው ከተመሰረተም በኋላ የኔ ብሎት አቆት ይዞት እንዲኖር ነው። ይሄ የማንም የግል ድርጅት አይደለም፣ የሁላችን ኢትዮጵያውያን ድርጅት ነው የሚሆነው፣ ኮሚኒቲ ነው የሚሆነው። እና የኔ ብለን ተንከባክበን ይዘን የምን ቆይበት ውጤቱንም ውጤታማ ሲሆንም አብረን የምንደሰትበት፣ ችግርም ሲኖር ደግሞ አብረን ተዋይተን የምንፈታበት እንደዛ መሆን አለበት ብዬ ነው እኔ በግል የማስበው። ብዙ ጠቀሜታ ያለው ኮሚኒቲ ነው የሚሆነው።
በጣም አመሰግናለሁ ዶክተር እንዳለ ከዚህ ከኮሚኒቲው መስራት አስተባባሪዎች። እንግዲህ እና አመሰግናለን። ማስተዋወቂያም ይኖራል ወደ በኋላ የሚቀርብ ነው የሚሆነው። እርሶን በጣም አመሰግናለሁ።
እግዚአብሔርልኝ አመሰግናለሁ። እኔም እና የኢትዮጵያ ሬዲዮ በስዊድን ከዚህ ቀደምም ያው በተደጋጋሚ ለኮሚኒቲው መስራት አታደርጉት የነበረውን ትብብር እጅግ እጅግ በጣም ነው የምናመሰግነው።
እሺ፣ መልካም ወሎ።
Oh, ti daldala gamana ti lo vikaratana jalale jo pogavo yolo ratire kane takana vale fi arsi posa ya gara sabata ziradave enu matasi he maya gara salale ti daldala no la chugasha dagla vale to idari wala gara ge me sashane kana vale to magale ti arsi kana nani ti to pa ko vano manni ko vano magale ti arsi kana nani ti ko to pa ko vano manni ko vano Gale ti ashe ke kana nani ki ko tu ka ko mano ko manne ko mano ko manne Gale ti ashe ke kana nani ki ko tu ka ko mano ko manne ko mano ko manne Salale ti daldala ga mana ti lo vi karadana Jalale jo ponga ro yo no ratire kane ka kana ona babia gode gondole kache sagure kawal jala de no ma kana danwa se no te more kawalo ake biko irai jajane ma chalalane anamiti mondo ko kae rat jala la barane magale ti ashe ke kalanani ni mondo ba ko maro ko manni ko maro ko manni robe ti ashe ke kalanani Kovano o manni kovano o manni Gale ti ashe ke kananani ki potu pa kovano o manni kovano o manni Sareo me ti ashe ke kananani ki potu pa kovano o manni kovano o manni
ግጥሜርስ ይቺ ሀገር የማናት ይላል ይቺ ሀገር የማናት የ3000 ዘመን ጸብራቀ ታሪክ የለልናሽ ክብር ጸዳልሽ ሲያበራ የስልጣኔሽ ግንብ እንደ ጅብራ ቆሞ አክሱም ፋሲለደስ ሩስ ይጎመራ ለውናሽ ገስፎ ዓለም ጣት ቀስሮ ስለነዋይ ሀብትሽ ሲከራከርበት ባያት ቅድማቴ ቅምቅም እንጃላቴ ሉሲን እየጠሩ አንቺን ሲያገስፉበት በስምሽ ስጠራ በክብርሽ ከብሬ በክንፍሽ ጥላ ስር ተኩራርቼ ኖሬ ኢትዮጵያዬ ይሄኛ ትውልድ አፉን ሳይከረክም ግርድፍ እየተፋ አገሩን ይታቻል ሆዱ ሲጎርልበት ጸጉሩ ሲቀምልበት ለውድቀቱ ምክንያት ሰበብ ያመቻቻል ያገር ልውናን ባንደበቱ ምላጭ በተሳለ ምላስ እየተረተረ ታሪክና ተልሟን መዘክር መዛግብት ዋጋ እንደሌላቸው እየደሰኮረ በቀቢጸ ተስፋ ቆፈን ተቆማጥሮ በጽልመት ምሽግ ውስጥ እንደተሸሸገ ይሄ የኛ ትውልድ እንደ አረም በቅሎ የዋሊት ሳይዘክር ሳድግ አደገ ኢትዮጵያዬ ታሪክ ዳቦ አይሆንም በሚል አጉል ፈሊጥ በአንካሳ ተረት የጎሪጥ የሚያይሽ የእናቱ ቀሚስ ባደናቀፈው ልክ ሰበብ እየሳበ አንቺንም የሚሰድብሽ ሀገር ማለት ለሱ ፎቅ እየመሰለው ሀገር ማለት ለሱ ቁስ እየመሰለው ያድዋን ዝክር የነሉሲን ምድር ያባቱን አደረ እንዳልተቀበለው ትናንቱን ረግጦ ዛሬን ያየበትን የማንነት ፉርጎን ስንቱ ሰባበረው አንተዬ እውን አገር ማለት በፖለቲካ ዛር የተተበተበች እንዳሰኘ ረጠ አንቀረ መተፋት ለገዛ መሻት በጎደለብ ልክ ስታገይ መርቀ ስታጣ መስርባት ያንተ ግልድም አምሯት ርቃኗን የቆመች ምናምን ይታርጋ እንዳሻ መስላት መስላህ ከመሰለች በሰማታ ታጠንት ባርበኞቿ ደም በጀግኖቿ ዋጋ በህብር የቆመች የአፍሪካ ቀንዲል የፋሽስቶች መን በነጻነት ዛጎል ደምቀት ሸለመች ባርቲ ቡርቲ ወሬ አዚም በሚረጨው በትንታግ መላስ የምትሸነቁራት ምናምንቲ አይደለች እመነኝ ወዳጄ ታሪክ ገልጣ አንብብ ኮርተ እንድጠራት ወዳጄ የነ አባው አጥንት የተፈላለጠው ጴጥሮስ በአደባባይ ደረቱን በጥይት እንደተነረተው ጋሽ አብዲሳ አጋ ሮም ድረስ ሄዶ ባንዳ ላይ ያከተው የነሽዋ ረገድ የነጣይቱ ጽናት ትግላቸው ያሸተው ምንሊክ ለሀገሩ ለብናኝ አፈሩ እንዳይተራቆተው ቴዎድሮስ መቅደላ ላይ ለምዬ ክብር ሲል ራሱን ይሹተው ለማን ይመስልሃል ለማን ይመስልሃል አንተ እዚሁ ተኝተ በጭፍን ጥላቻ ሀገርን ጠልታል ማንነት ምንነት አርቀ ጥላሃል ሀገር ሀገር ሲባል ቅርናት ሸታል ስማኝ ተወዳጄ ስሚኝና ታለም ሀገር ጸንታ ቆማ በልጆቿ ህብር እስከ ለዘላለም አንድ ሆነን ተዛምደን ድራችን አብሮ ክብራችን ሲዘከር ደፍሮ የሚወርፋት ይቺ ሀገር ያለ ማን ይሆን የሚናገር
ለምን አረፍዳችኋል 11 ሰዓት ሆኗል የሳምንቱ ዜና ቀጥሎ ይሰማል ዘጠኝ የትብብር ፓርቲዎች ለወሎና አዳር የጠሩ ሰላማዊ ተቃውሞ የህወሓት ኃይሎች በወሰዱት የሰባዊ ድርጊት ሊቋረጥ ችሏል ይሄው በሰማያዊ ፓርቲ መርነት የተመሰረቱ ዘጠኝ ፖለቲካ ፓርቲዎች ላለፈው አንድ ወር የተለያዩ ተቃውሞ መርሃ ግብሮችን በማውጣት ሲንቀሳቀሱ ቆይተው ማሳረጊያ በነበረው ባደረ የተቃውሞ ሰልፍ ከፍተኛ ዝግጅትና ቅስቀሳ በማድረግ የከረሙት ፓርቲዎች ሳምንት በፈጀ ቅስቀሳቸው ወቅት በርካቶች ቢታሰሩባቸውም እስከ ትናንት ረፋዱ ድረስ በሙሉ ቁርጠኝነት ሲንቀሳቀሱ ቆይተዋል ይሁን እንጂ ካለፈው አርብ ሌሊት ጀምሮ የዋና ዋናዎቹ ፓርቲዎች የሰማያዊና የማያድር ጽፈት ቤቶች ሙሉ በሙሉ በደህንነት ኃይሎች ተከበው ከማደሩ ባሻገር በአካባቢው የሚንቀሳቀሱ ኃይሎችን በሙሉ ሲደበድቡና ሲያስሩ ቆይተዋል በዚህም የፓርቲዎቹ ከፍተኛ አመራሮችን ጨምሮ ከመደበደባቸውና ከመታሰራቸው ባሻገር እስካሁን ያሉበትም ሁኔታ አይታወቅም ትናንት በሰልፉ ቀን የፌደራል ፖሊስ ወደ መስቀል አደባባይ የሚወስዱትን ዋና ዋና መንገዶች ከመዝጋቱን ባሻገር የሰማያዊና የማያድ ፓርቲዎችን ዙሪያውን ከቦ ከፓርቲ ጽፈት ቤቶች ሊነሱ የተሰበሰቡ ሰዎችን ክፉኛ በመደብደብና በማሰርና በመተን ሊያስቆም ችሏል በዚህም ድብደባ የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃልን ጨምሮ በርካቶች በድብደባ የተነሳ እጃቸው እንደተሰበረ ተዘግቧል የት እንዳሉም እስካሁን አይታወቅም ትናንት ትብብሩ ባወጣው መግለጫ በአገዛዙ አረመኔያዊነት እርምጃም ትግላችን አይቆምም ሲል አስታውቋል አርቲስት ቴዲ አፍሮ ቴዎድሮስ ካሳውን ከሀገር እንዳይወጣ መከልከሉ ተዘገበ ከኢትዮጵያ ሳተላይት ቴሌቪዥን ሰበር ዜና በተገኘ ዜና መሰረት አርቲስት ቴዲ አፍሮ በአውሮፓ የተለያዩ ከተሞች ስራዎቹን ለማቅረብ ዝግጅቱን አጠናቆ ባለፈው አመት ምሽት ከኢትዮጵያ ቦሌ ዓለም አቀፍ አየር ጣቢያ ለሲነሳ ሲል በደህንነቶች ፓስፖርቱ እንደተቀማና በዚህም ሰበያ ከሀገር ማውጣት ሳይችል መቅረቱ ተዘግቧል ይህን ተከትሎም ትናንት የአውሮፓ የመጀመሪያ ዝግጅቱን ያቀርብበታል ተብሎ ሲጠበቅ የነበረው የፊንላንዱ ሄልሲንኪ ፕሮግራም መሰረዙ ተነግሯል። አዘጋጆቹም ከአቅም በላይ በሆነ ምክንያት ፕሮግራሙ እንዳልተካሄደ በቪዲዮ ባሰራጩት መልእክት አሳውቀዋል። በቪዲዮ ላይ እንደሚታየው ሙሉ የአቡጊዳ ባንድና ማናጀሩ በቦታው ተገኝተው ነበር። የቴዲ አፍሮን ከሀገር እንዳይወጣ ገደብ ተከትሎ የቴዲ ጠበቆች የግድብ ዳቤው እንደወጣበት በማለት ወደ ከፍተኛ ፍርድ ቤትና ኢሚግሬሽንና የደህንነት መስሪያ ቤት ቢጓዙም ቴዲ አፍሮ እንዳይወጣ ያገደው አካል የለም መባላቸው ሲነገር በማን ትዕዛዝ ታዲያ ታገደ የሚለው እንቆቅልሽ እንደሆነ ነው። አዲሱ የኢትዮጵያ ፎከስ ቴሌቪዥን ስርጭት ስራ ጀምሯል። በስቶኮልምና አካባቢዋ በሚኖሩ ኢትዮጵያውያን የተመሰረተውና ኢትዮጵያ ፎከስ ቴሌቪዥን በሚል መጠሪያ የተሰየመው የቴሌቪዥን ስርጭት በኦፕና ካናል አማካኝነት የመጀመሪያ ስርጭቱን በትናንትናው ዲሴምበር 6 2014 ዓ.ም ጀምሯል። በስርጭቱ እንደታየው የዜና የህፃናት ፕሮግራምና ኢትዮጵያ ኑሮ ባህር ተሻግሮ የሚሉ የፕሮግራም አስተዋቂዎች ሲተላለፉ በቀረው ሰዓት የተለያዩ ባህላዊና ዘመናዊ ሙዚቃዎች ተሰራጭተዋል። ከኦፕና ካናል የተገኘው መረጃ እንደሚያመለክተው በስቶኮልምና አካባቢያው ብቻ በ620,000 መኖሪያ ቤቶች ፕሮግራሙን ሲያሰራጭ ከስቶኮልም ኮሚዩን ባሻገር በናካ ሃኒንጌ ሆዲጌን ቴራሳ ሳሌም ሶልና ሲንዲበበሪ ቮርቢና ሊዲንጎ ይተላለፋል። በበርሊን የሚገኙ ኢትዮጵያውያን የተቃውሞ ሰልፍ አድርገዋል። አቶ ኃይለ ማርያም ደሳለኝ ጀርመንን ለመጎብኘት እዛ መግባታቸውን ተከትሎ ኢትዮጵያውያኑ መንግስት የሚያወግዝ ከፍተኛ የተቃውሞ ሰልፍ አድርገዋል። ጠቅላይ ሚኒስትሩ ከጀርመኗ መሪ አንጌላ ሜርክል ጋር ተገናኝተዋል። ታዋቂው የጀርመን ባንክ ለኢትዮጵያ መንግስት በብድር ለመስጠት ከተዘጋጁት ባንኮች መካከል ቀዳሚ መሆኑም ከዚሁ ጋር ተያይዞ ተዘግቧል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አስገራሚ የደሞዝ ጭማሪ ማድረጉ ተነገረ። ከወራት በፊት 111 በመቶ የደሞዝ ጭማሪ ያደረገው ኢትዮጵያ ብሮድካስቲንግ ኮርፖሬሽን በአማራና በኦሮሚያ ክልል በተከታታይ ተገቢ የሆነ ደሞዝ ማስተካከያ ያደረገን በሚል ጥያቄ ሲቀርብበት ቆይቷል። ሰሞኑን የካቢኔ አባላት ተሰብስበው የአማራ ክልል ጋዜጠኞች ከግንቦት 7 እና አርበኞች ግንባር እንዲሁም ከኦሮሚያ ክልል ጋዜጠኞች ከኦነግ ጋር የሚሰሩትና ለኢሳት መረጃ በማቅረብ በክልሎች መንግስቶች ላይ ህዝቡ አመለታ እንዲያጣ የሚያደርጉት በገንዘብ ችግር የተነሳ ነው የሚል ድምዳሜ ላይ ደርሰዋል። ይህን ተከትሎም የሁለቱን ክልል መገናኛ ብዙሃን በቦርድ ሰብሳቢነት የሚመራው የመንግስት ኮሙኒኬሽን መስሪያ ቤት ከሌሎች የመንግስት መስሪያ ቤቶች ሰራተኞች በተለየ ከ80 እስከ 100% ጭማሪ እንዲያገኙ ተወስኖላቸዋል። በዚህ ውሳኔ መሰረት የአንድ አስተባባሪ ደሞዝ እንደ ስራ መደቡ 9810 ብር እንደሚከፈለው ታውቋል። ጭማሪው ከሌሎች መስሪያ ቤቶች ጋር ሲነጻጸር ከ100% በላይ ብልጫ እንዳለው ተናግሯል። በአማራ ክልል ባለፉት 5 አመታት ከ6000 በላይ ሰዎች በመኪና አደጋ ህይወታቸውን አጡ። ከ2003 ዓመተ ምህረት ወዲህ በተከሰተ አደጋ በክልሉ 18994 የመኪና አደጋዎች ተከስተዋል። በትራፊክ ሳምንት ውይይት ላይ እንደተገለጸው በአጠቃላይ በ5 አመታት በተከሰተው አደጋ 6668 ሰዎች ህይወታቸውን አጥተዋል። 6581 ሰዎች ከባድ የአካል ጉዳት፣ 11781 ሰዎች ደግሞ ቀላል የአካል ጉዳት ሲደርስባቸው 994,626,866 ብር የሚገመት ንብረትም ተያይዞ ወድሟል። የከምባታ ጠንባሮ ነዋሪዎች የተቃውሞ ሰልፍ አደረጉ። የልማትና መልካም አስተዳደር ጥያቄዎችን ያቀረቡ የከምባታ ጠንባሮ ነዋሪዎች ህዳር 26 2007 ዓ.ም ተመረጠ በዱራሜ ከተማ የተቃውሞ ሰልፍ አድርገዋል። የከምባታ ህዝብ ኮንግረስ ሊቀመንበር አቶ ኤርጨፎ ኤርዴሎ እንደተናገሩት የአካባቢው ነዋሪዎች ለኮሌጅ መስሪያ ተብሎ የተፈቀደው ቦታ መንግስት ሹማምንት ለዘመዶቻቸው አከፋፍሎ በመገኘታቸው እንዲሁም ከሾኔ እስከ ዳውሮ ያለውን አስፋልት ለማድረግ ተቀዶ ባለመሳካቱ ህዝቡ ተቃውሞውን ለማሰማት መውጣቱን ተናግረዋል። ኢህአዴግ ከገባ ጀምሮ አንድም የልማት ስራ እንዳልተሰራለት የተናገሩት አቶ ኤርጨፎ አካባቢውን ኢህአዴግን በመቃወም የሚታወቅ በመሆኑ በልማት ጦት እንዲቀጣ ተደርጓል ብለዋል። በከፍተኛ የገንዘብ ጥረት ውስጥ የሚገኘው መንግስቱ ስልጣኑን ለማስጠበቅ ሲል ከፍተኛ ብድር እንደሚፈልግ ተናግሯል። ፋይናንሻል ታይምስ የተባለው ዓለም አቀፍ መገናኛ ብዙሃን ከዓለም አቀፍ የግል ባንኮች ለመበደር የወሰነውን የህዋት ያድግ መንግስት ለግል አበዳሪ ተቋማት ባለሀብቶች የሰጠውን ማስጠንቀቂያ ይፋ ማድረጉን ተከትሎ የኢኮኖሚ ባለሙያዎች አስተያየት እየሰጡ ነው። ፋይናንሻል ታይምስ 1 ቢሊዮን ዶላር ለመበደር ጫፍ የደረሰው መንግስት ለውጭ ባለሀብቶች የሰጠው ማስጠንቀቂያ ያልተለመደ ወይም እስከዛሬ ያልታየ ነው ብሎታል። ሀገሪቱ በኢኮኖሚ እየገሰገሰች መሆኗን፣ በምግብ ራስዎ መቻሏን፣ ሰላምና መረጋጋት አስተማማኝ ደረጃ ላይ መድረሷን፣ በአጠቃላይ ሁሉም ነገር አልጋ ባልጋ የሆነ መሆኑን በተደጋጋሚ በመገናኛ ብዙሃን የሚገልጸው መንግስቱ ሚስጥራዊ በሆነ መልኩ ለባለሀብቶች ያቀረበውና የፋይናንሻል ታይምስ ዣቪር ብላስ የተባለው የተመለከተው 108 ገጽ ሪፖርት እስከዛሬ በመንግስት የሚባለው ሁሉ የሚያፈርስ ነው። ሙሉ ሪፖርት ለመመልከት ባይቻልም የሪፖርቱ ቅጂ ፋይናንሻል ታይምስ እጅ እንደሚገኝ ጋዜጠኛ ሻፊል ገልጿል። መንግስት የውጭ ኢንቨስተሮች ለኢትዮጵያ ብድር ከመፍቀዳቸው በፊት ሊያቋቸው ይገባል ያላቸው ነጥቦችን ከፖለቲካ ለመረጋጋትና ከረሃብ ከጦርነት ጋር የተያያዙ መሆናቸው ተዘግቧል። በመጨረሻም በስዊድን በድጋሚ ምርጫ ሊካሄድ መሆኑ ተሰምቷል። ባለፈው ሴፕቴምበር 14 ተካሂዶ የነበረውን ሀገር አቀፍ የስዊድን ምርጫ በአነስተኛነት በማይኖሪቲ ጋቨርንመንት ያሸነፈው በስቴፋን ሎፌን የሚመራው የሶሻል ዲሞክራቲክ ፓርቲ ወደ አዲስ ቀውስ ተሸጋግሯል። ገና ጥቂት ወራቱን ያስቆጠረው የስቴፋን ሎፌን መንግስት ባሳለፍነው ሳምንት ያቀረበው አመታዊ በጀት በስዊድን ፓርላማ ተቀባይነት አለማግኘቱን ተከትሎ ማለትም በፓርላማ በተካሄደው የድምጽ አሰጣጥ ያሰጣት ስነ ስርዓት በተቃዋሚዎቹ በአሊያንሶች 182 ለ153 በሆነ ልዩነት ባጀታቸው ሳይጸድቅ ቀርቷል። ይህን ተከትሎ አገሪቷን ለማስተዳደር ያልቻለው መንግስቱ ህጉን በሚፈቅድለት መሰረት በመጪው ማርች 21 አገር አቀፍ ምርጫ በድጋሚ እንዲደረግ ወስኗል። ይህም ከ1958 በኋላ በታሪክ ለሁለተኛ ጊዜ መሆኑን የስዊድን መገናኛ ብዙሃን ዘግበዋል። ባለፈው ሴፕቴምበር ምርጫ ከፍተኛ መርታን በማሳየት ሶስተኛ የስዊድን ትልቁ ፓርቲ መሆን የቻሉትና በዘረኝነት የሚከሰቱት የስዊድን ዴሞክራቶች ድምጻቸው ለጥምሩ ተቃዋሚ ፓርቲ አሊያንሶች ድምጻቸው መስጠታቸውን ተከትሎ ቀውሱ ተፈጥሯል። የስቫሪያ ዴሞክራት ተቀያሪ ሊቀመንበር እንደሚሉት በድጋሚ ምርጫም ሆነ መቼም ቢሆን ድምጻቸው ለሶሻል ዴሞክራት ፓርቲ እንደማይሰጡ ነው። የሳቱ ዜና በዚሁ አበቃ። አድማጮቻችን የሐዘን መግለጫ አለን። ዶክተር ተሾመ አማራ ሰማ ከዚህ ዓለም በሞት ተለይተዋል። ዶክተር ተሾመ ማረሰማ ከአባታቸው ካቶ ማረሰማ ከእናታቸው ከወይዘሮ ብዙነሽ አረዱ በሰላሌ አውራጃ በስልሜ ወረዳ ሚያዝያ 20 1941 ዓ.ም ተወለዱ። አንደኛ ደረጃ ትምህርታቸውን በፍቼ ከተማ አጠናቀው መለስተኛ ሁለተኛ ደረጃ ትምህርታቸውን በሰበታ ሙልጌታ ገድሌ ትምህርት ቤት በማጠናቀቅ በወጣትነት እድሜያቸው ወደ ኮንጎ ዘመቱ። በኮንጎ ማንዳ አመት ከ9 ወር ከቆዩ በኋላ ወደ አዲስ አበባ በመመለስ የሁለተኛ ደረጃ ትምህርታቸውን በኮተቤ ሁለተኛ ደረጃ ትምህርት ቤት አጠናቀዋል። የከፍተኛ ደረጃ ትምህርታቸውን ወደ ውጭ ሀገር በመሄድ በሩሲያ የ12 አመት ቆይታ በማድረግ በሞስኮ ዩኒቨርሲቲ በጋዜጠኝነት ሙያ በፍልስፍና የዶክትሬት ማዕረግ ተመርቀዋል። ዶክተር ተሾመ አማረ ከፍተኛ ትምህርታቸውን በሩሲያ ካጠናቀቁ በኋላ ወደ ስዊድን እና አውሮፓን አቆጣጠር በ1986 ዓ.ም ተመረጡ። መጥተው ኑሯቸውን በስዊድን በማድረግ ለ28 አመታት ያልከቆዩ በኋላ በደረሰባቸው ምክንያት ትላንት ዳር 27 2007 ዓ.ም ዲሴምበር 6 2014 ዓ.ም በተወለዱ በ65 አመታቸው ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸው በስቶኮልም ከተማ የሚፈጸም ሲሆን ቀኑን ወደፊት መንገልጸው ይሆናል። ይህን ጥልቅ ሀዘን አስመልክቶ ቤተሰባቸውና ወዳጅ ዘመዶቻቸው ሀዘኑን በጋራ ለማወጣት እንዲያመች አዳራሽ አዘጋጅተዋል። ቀን አርብ ከታህሳስ 3 ከእሁድ ታህሳስ 5 2007 ዓ.ም ቦታ ሄገሽቴን ቬገን 165 ትራንስፖርት መሄጃ ቱነል ባና ሮዳሊኒየን ኦንሽበሪ ወይም አስፑደን ሰዓት ከ13 ሰዓት ጀምሮ። የኢትዮጵያ ድምጽ በዶክተር ተሾመ መሞት የተሰማውን ጥልቅ ሀዘን ይገልጻል። መጽናናትም ለቤተሰቦቻቸውና ለጓደኞቻቸው ይመኛል።
ትራንት ኢትዮጵያ ውስጥ የተፈጸመውን ጭፍጨፋ ግድያ እንኳን ባይሆን እስካሁን ድረስ የሞተ የሰማነው የለም። እስራት፣ ድብደባ፣ ስብራት፣ ደም አፍሰስ በተመለከተ የሰማይ ፓርቲ የድጋፍ ኮሚቴን ከአሜሪካን ይዘንላችሁ ቀርበናል። ተናስተልኛ አቶ ጌታነህ።
ተናስተልኝ እንደምን አላችሁ?
እናንተ ጋር እንግዲህ ሌሊት ነው መሰለኝ በጣም ይቅርታ አስቸኳይ ጉዳይ ስለሆነ ከእንቅልፍ ቀስቅሰናል እንደሰማነው ከሆነ እንግዲህ አንተ የበለጠ የምታውቂ መስለንና እስቲ ስለ ሁኔታው እናንተ ጋር የደረሰውን ነገር ብትነግረን
እሺ አመሰግናለሁ እንግዲህ ከቅርብ ሰዓታት በፊት ባለን መረጃ ያው ወደ 300 እና ከዛ በላይ የሚሆኑ ሰዎች ናቸው የታሰሩት የፓርቲው ከፍተኛ አመራር አባላት የፓርቲው ሊቀመንበር ኢንጂነር ይልቃል የትነት እንዲሁም የትብብሩ የሌሎች ፓርቲዎች አመራር አባላት ጨምሮ ወደ ያው 300 አካባቢ የሚሆኑ ሰዎች ናቸው የተያዙት ከፍተኛ ያው ድብደባ አሁን እንደተከሰከው ተፈጽሟል የተወሰኑት ላይ ከፍተኛ የሆነ ጉዳት አለ ያልተረጋገጠም የትኛው ሆስፒታልና በምን አይነት ሁኔታ እንዳሉ እንጂ የተወሰኑት ሆስፒታል እንዳሉና እንደውም ትንሽ ተበድ ያለ ጉዳት የደረሰባቸው ሰዎች አሉ እሱን በማጣራት ላይ ነው ያለነው እንግዲህ ይሄ ነው ያለው አሁን
ለምንድን ነው የተደበደቡት? ለምንድን ነው ሰላማዊ ሰልፍ መብታቸው የተከለከለው? ህገ መንግስቱ ይሄን ነገር አይፈቅድም እንዴ? እንዶር ሳያደርግም ሰላማዊ በሰላማዊ መንገድ ሐሳውን መግለጽ አይቻልም ኢትዮጵያ ውስጥ ህገ መንግስቱ አይፈቅድም በህገ መንግስቱ መሰረት?
ያው እንግዲህ ያው ህገ መንግስቱን የጻፉት ለቀለብ ሰፋሪዎቻቸው ለምራባያን መንግስት ነው እንጂ ሪሊ እነሱ እንደምታውቁት ህወሓት መንግስት ከሞዴላቸው የአልባኒያ ኮሙኒስት ፓርቲ ነውና ኮሙኒስትም ናቸው እነሱ እንደምታውቁት እና ሁለት ከለር ይዘው ነው የሚንቀሳቀሱት ለምራባያን መንግስት ነን የሚሉት ሌላ ነው እርዳታ ለማግኘት ህዝቡ ላይ ደግሞ የሚያረጉት የተለየ ነገር ነው ስለዚህ ህገ መንግስታቸውማ ይላል ህጉ የሚለው መንግስት ህገ መንግስት ሰላማዊ ሰልፍ ለማድረግ የመከልከል መብት የለውም ነው ሰላማዊ ሰልፍ ማድረግ የሚፈልግ አካልም ማሳወቅ ነው እንጂ ፍቃድ መጠየቅም አይደለም ስለዚህ የሰማይ ፓርቲ አንድ አዲስ ይዞት የመጣው ነገር ምንድነው ህጉን ተከትለን ነው ምን ሄደው መብታችንን እናስከብረው እኛንን ከመንግስት አንጠብቅም ህጉ የሚለው ማሳወቅ ነው ፕሮፐርሊ ያሳውቀናል ስለዚህ እኛ ህጉን ተከትለን እንሄዳለን ህገወጥ ስራ የሚሰራውን ደግሞ እናጋልጣለን ነው ስለዚህ አሁን ወያኔ እንደምታዩት ምንም አይነት የሰላማዊ እንቅስቃሴ ምንም አይነት ሰው አንገቱን እንደው ቀና አድርጎ እንዲሄድ ዜጎች በፍራቻ ብርድ ውስጥ እየተንቀጠቀጡ እንዲኖሩ ያ ነገር ምንም ነገር እንዲላላ ምንም አይነት ቀዳዳ እንዲፈጠር ስለማይፈልጉ ያው ምንም ነገር ሰልፍ ከመጀመሪያው ጀምሮ ከባለፈው አመት ከመጀመሪያው የሰማያዊ ፓርቲ ካደረገው ሰልፍ እንቅስቃሴ ውጪ ያንዳንዱ ሰልፍ እንደምታዩት እየተከታተለ ሲያደናቅፍ ነው የሚውለው እና አሁን ደግሞ ምርጫው እየተቃረበ በመጣ ቁጥር አፈናውም እስራቱም በጣም ጨምሯል እንደምታስታውሱት ሌሎች የሰማያዊ ፓርቲ አመራሮች በአሁኑ ሰዓት ለአንድ ለአራት ወር ለአምስት ወር የሚሆን የተለያዩ በክፍለ ሀገርም ከአዲስ አበባም ያሉ እስር ቤት አሉ ጠንከር ያለ እንቅስቃሴ የሚያደርጉት እንዲሁም የሌሎችን ፓርቲዎችም እንደምታዩ ጋዜጠኞችም አፈናው ተጠናክሯል ስለዚህ የዛ አካል ነው ይመስለኝ የዛሬው
አቶ ጌትነት ይሄንን በተመለከተ የሰማይ ፓርቲ ይሄ ችግር ስለደረሰበት ትግሉን የሚያቋርጥ ይመስላችኋል በቃኝ ተሸነፈ ብሎ የሚወጣ ይመስላችኋል እንዴት ነው በእናንተ የድጋፍ ኮሚቴው ይሄንን እንዴት ያው
በፍጹም እንደምታቁት በፍጹም ይሄ መጀመሪያ ጊዜያቸው አይደለም ፊት ለፊት እየተጋፈጡ ነው የሚወጡት በፍጹም ይሄ ስለሆነ ትግሉን የሚያቆሙ አይደሉም ወደ ኋላ የሚሉም አይደሉም አሁን በተወሰነ ደረጃም ያመራራ ባላት አሉ።
እነሱ ይዝን አሁን ሰርቪስ ያልገቡት አማራራ አባላት እንኳን ቢታሰሩ ትግሉ በፍጹም የሚቀጥል ነው። ሌሎች አሉ አባላት። ስለዚህ በቅብብሎሽ ይቀጥላል። ይሄ ወደኋላ ምንም የሚሆን ነገር አይደለም።
ስለዚህ የሰማይ ፓርቲ በአሁኑ ጊዜ የሚለው ሳንገድል የሞትን ትግላችንን እንቀጥላለን ነው ማለት ነው ባጭሩ?
አዎ።
ኦኬ። እናንተስ በውጭ አላችሁ የድጋፍ ኮሚቴዎች እነሱ በአገር ቤት ውስጥ ሰዓት ውስጥ ገብተው እየተቃጠሉ የሳትራት እየሆኑ ለሚፈልጉት አላማቸው እየታገሉ ነው? የድጋፍ ኮሚቴዎች ውስጥ ለምሳሌ አሜሪካ ያላችሁ ምን ያረጋችሁ ነው?
እሺ፣ በጣም ጥሩ። እንግዲህ እነሱ አሁን ጥሩ አርገ ገልጸዋል። እነሱ ይሄ ያላቸው ነገር ከህይወታቸው ጀምረው መስዋዕት ያደረጉ ናቸው። ላመኑበት ነገር ይሄን ያህል እየታገሉ ናቸው እና ለነዚህ ጀግኖች እኛ ማረግ የምንችለው አንደኛ እና ትልቁ ነገር የገንዘብ ድጋፍ ማሰባሰብ ነው። የታሰሩ ቤተሰቦችን መርዳት አለብን። ወያኔ እነዚህን ጀግኖች አስሮ ቤተሰቦቻቸው፣ ልጆቻቸው እንዲሁም የሚጦሩ እናትና አባቶቻቸው በችግር እንዲሰቃዩና እኔን ያየ ተቀጣ አይነት ነገር እንዲሆን ነው የሚፈልገው። ስለዚህ ያንንም በፍጹም መፍቀድ የለብንም። እኛ እነሱ ይሄን ያህል መስዋዕት እየከፈሉ እኛ ትንሽዋን ገንዘብ ምንም ነገር ሌላ በማይነካን መልኩ ትንሽ ገንዘብ ለነሱ ድጋፍ ማድረግ በእውነት ይሄ ከኛ የኛ ኃላፊነት ነው። ስለዚህ ገንዘብ የማሰባሰብ አንዱ ኃላፊነት ነው። የታሰሩ አሉ፣ ቤተሰቦቻቸው መርዳት ያስፈልጋል፣ ህክምና እርዳታ የሚያስፈልጋቸው ይኖራል። ፓርቲውንም ትግሉ መቀጠል አለበት። ስለዚህ ይሄንን ለዚህ የሚመጥን የገንዘብ እርዳታ ማድረግ ያስፈልጋል እና የገንዘብ ማሰባሰብ ኦንላይን በደረጃችን ያሰባሰብን ነው ያለፈው ሁለት ሳምንት ተጠናክሮ የሚቀጥል ሌሎች የገንዘብ ማሰባሰቢያ ፕሮግራሞችን በቅርቡ እናሳውቃለን። አንዱ ይሄ ነው።
ሌላው ግን አሁን በዚህ በደረሰባቸው ድብደባ ስርዓት ጭፍጨፋ ምክንያት ምን የምታደርጉት ነገር አለ? በአስቸኳይ የአሜሪካ መንግስት አቅፎ ደግፎ ያዛቸው አሜሪካ መንግስት ይሄን ነገር እንዲያስቆም የምታደርጉት ነገር አለ?
ጥሩ ነገ ጥሩ ነው። ነገ ሰኞ የሰላማዊ ሰልፍ እዚህ ዋሽንግተን ዲሲ ያው ሁኔታውን ትኩረት እንዲያገኝ በማሰብ እዚህ በዋሽንግተን ዲሲ እና አካባቢ ያሉ ኢትዮጵያውያን ሰልፍ እናደርጋለን። አንዱ ይሄ ነው። ዛሬ ማታ ደግሞ ዋሽንግተን ዋይት ሃውስ ፊት ለፊት የሻማ ማብራት ስነ ስርዓት አለ ለታሰሩ ቤተሰቦች። ያንን በተመለከተም የዛሬውን የሰማያዊ ፓርቲ ላይ ያደረሰውን ሁኔታ ማስቀንትን አርገን ያንንም ጨምረን ለማሰብና ያው ትኩረት እንዲያገኝ ለማድረግ እንሞክራለን። ግን እዚህ ላይ አንድ መታወቅ ያለበት ነገር መጀመሪያኛ መጠናከር መቻል አለብን። እነሱ ምዕራባውያን መንግስታት እንደምታውቁት እንደው እነሱን ለማሳፈር ከነዚህ ዲክቴተሮች ጋር ነው አብራችሁ የምትሉት እና ሸሞኒው እንደው አላ አይደለም እንደዚህ ያቆራ መንግስትም አይደለም ብለን ህዝቡንም አውቆት ይሄንን የምዕራባውያን መንግስታት እንደዚህ ካለ ጨካኝ መንግስት ጋር ነው እርዳታ እየሰጡ ያሉት የሚለውን ህዝቡም ህብረተሰቡም እንዲያቀውና ቻና ለማድረግ ነው እንጂ ሪሊ እነሱ ፖሊሲያቸው እንዲበቀላሉ ይቀይራሉ ብለን አይደለም። እና ዋናው ነገር ይሄንን ነገር ምናረገው ለራሳችን ብለን ነው።
አቶ ጌትነት ለሰጠህን ማብራሪያ እጅግ በጣም እናመሰግናለን። በሰፊው ውይይት ለማድረግ እንሞክራለን ወደፊት። ኢትዮጵያ እንግዲህ እየሞከረን ነው። መልካም መኝት አልበል ወይስ ጠና አስልኝ ብዬ በዚሁ ልሰናበት?
እሺ፣ አዎ፣ እሺ። ጠና አስልኝ በጣም አመሰግናለሁ። እንግዲህ
ማስተዋቂያ የኢትዮጵያን ኮሚኒቲ በስዊድን የመስራታ ሂደት ፕሮጀክት ፔሲስ ማስተዋቂያ የስብሰባ ጥሪ በስዊድን ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በስዊድን የምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን የጋራ ፍላጎታችንን ለማርካት የጋራ ጥቅማችንን ለማስከበርና የጋራ ችግሮቻችንን ለማስወገድ የሚያስችልልን ነጻና ገለልተኛ የሆነ የጋራ መድረክ መፍጠር ተገቢ በመሆኑ ላይ ከስምምነት መድረሳችን ይታወሳል። በአሁኑ ወቅት የመስራታ ጉባኤ ለማድረግ አስፈላጊው ዝግጅት መጠናቀቁን ስንገልጽላችሁ በደስታ ነው። የመስራታ ጉባኤ የሚከናወነው እንደ አውሮፓና አቆጣጠር ዲሴምበር 13 ቀን 2014 ዓመተ ምህረት ከቀኑ 11:30 ጀምሮ እስከ ቀኑ 16 ሲሆን ፕሮግራሙ በሰዓቱ ተጀምሮ በሰዓቱ የሚጠናቀቅ ይሆናል። ቦታው ስቪያ ቬገን 41 በሚገኘው የአቢኤፍ ሂውሴት ውስጥ ኡልፍ ፓልማ ሳለን ነው። በመስራታ ጉባኤው ለት አንደኛ በተዘጋጀው ረቂቅ የማቋቋሚያ ህገ ደንብ ላይ ውይይት ተደርጎበት እንዲጸድቅ ይደረጋል። ሁለተኛ የኢትዮጵያን ማህበረሰብ በስራ አስፈጻሚነት በቦርድ አባልነትና በኦዲት ኮሚቴነት የሚያገለግሉ አባላት ይመረጣሉ። በመሆኑም በተገለጸው ለት ሁላችንም ኢትዮጵያውያንና ትውልደ ኢትዮጵያውያን የበኩላችንን እንድንወጣ ጥሪያችንን እናቀርባለን። ማሳሰቢያ፣ አንደኛ የተዘጋጀው ረቂቅ መተዳደሪያ ደንብ እንዲሁም የጥቆማ መስጫ ቅጹን በድጋሚ ላክን ሲሆን እስካሁን በሂደቱ ለተሳተፋችሁና የኢሜል አድራሻችሁ ለተመዘገበ ሁሉ አስተያየት እንድትሰጡበት ተልኳል። ሁለተኛ ከዚህ ቀደም በሂደቱ ያልተሳተፋችሁና የኢሜል አድራሻችሁን ያላስመዘገባችሁ ደግሞ በስልክ ቁጥር 0746064114 በመደወል ወይም በኢሜል ethiosweed.community@gmail.com የጥቆማ መስጫ ቅጹንና ረቂቅ መተዳደሪያ ደንቡን መጠየቅ የምትችሉ መሆኑን እንገልጻለን። በለቱ የሚከናወኑ ተግባራት ብዙ እንደመሆናቸው ሰዓት በማክበር እንድትተባበሩንም እንጠይቃለን። የመስራታ ሂደት አመቻችና አስመራጭ ኮሚቴ ስልክ ቁጥር 0746064114።
አድማጮቻችን አሁን ያዳመጣችሁት የመግቢያ ሙዚቃ ወይም ብሪጅ የኢትዮጵያ ፎከስ ቴሌቪዥን አዲሱ የኢትዮጵያ ፎከስ ቴሌቪዥን መግቢያ ነበር። እስቲ ያሚ እንስማ። የኢትዮጵያ ፎከስ ቴሌቪዥን ትናንትና ፕሮግራም ስርጭቱን ጀምሯል። እዚህ ስቱዲያችን ውስጥ ሁለት የቴሌቪዥኑ አዘጋጆችና ኃላፊዎች ይገኛሉ። ለማስተዋወቅ ያህል
ተናስተልኝ አለማየሁ በቀለ።
አለማየሁ በቀለ
ተናስተልኝ። ወይዘሮ መቅደስ ወርቁ።
ወይዘሮ መቅደስ ወርቁ እንኳን ደስ ያላችሁ። ኢትዮጵያኖች በስቶኮልም በተለይ በስቶኮልም የምትገኙ በስቶኮልምና አካባቢ ማለት ይችላል ኢትዮጵያኖችም እንኳን ደስ ያላችሁ። ብዙ ጊዜ የኛ ሰው ሲናገር ምን ይላል? ከሺ ቃላት አንድ ምስል ይባላል። እና የኢትዮጵያ ድምጽ ሬዲዮ አጋር አገኘን ብለን ነው የምንኩራራውኛ። በቃላት በየሳምንቱ የምንለፈልፈውን እናንተ በ10 ደቂቃ በ2 ደቂቃ በመስል ልታሳዩልን ትችላላችሁ። ስለዚህ በትብብር እንሰራለን ነው። እስቲ እንግዲህ ከአለማየሁ ካንተ ልጀምርና ምንድነው ፕሮግራማችሁ የሚያጠቃልለው?
እሺ፣ ይሄ ፕሮግራማችን የሚያጠቃልለው በአጠቃላይ ለስቶክሆልም እና አካባቢው ለሚኖሩት ሰዎች በ ስዊድን ውስጥ ላሉት ትውልድ ኢትዮጵያ ወይም የኢትዮጵያን ዜግነት ላላቸው በስፖርቱ፣ በፖለቲካው፣ በባህል፣ በተለያዩ ፕሮግራሞች እንዲተላለፍና በተለይ በስዊድንኛ ወይም ከስዊድን ሀገር ውስጥ ሆኖ የሚወጡ የዜናዎች ወይም አንዳንድ መግለጫዎችን በትክክለኛው አብዛኛው የኢትዮጵያ ሕዝብ በቋንቋውም በአዲስ በመሆኑም መረጃ ለማግኘት በትክክሉ በራሱ ቋንቋ እያስተረጎምን ማድረግ ያለበትንና ግዴታውንና መብቱን ለማስተማርም የሚሆንናል ብለን ያሰብነው ነው። በዚህ ላይም የኢትዮጵያን ኮሚኒቲ አነስተኛ የሬዲዮ ስርጭት ስላለው እንደርዳታ ብለን ነው ተረዳርተን ሁላችንም የኢትዮጵያን ጉዳይና የስዊድንን ጉዳይ ባህላችንን በተለያዩ መሰረጫዎች ለማስተላለፍ የሚል ሙከራ ነው የጀመርነው። እንደሚሳካም እንግዲህ እርግጠኛ ነኝ።
አድማጮቻችን፣ በመሃል ላይ ከይቅርታ ጋራ እንዳጋጣሚ ሆኖ ኢትዮጵያ እየሞከረን ነው። ከተሳካልን ይሄንን ውይይታችንን አቋርጠን ለኢትዮጵያኖቹ ቅድሚያ ምንሰጥ፣ ኢትዮጵያ ላሉት ወገኖቻችን ቅድሚያ ምንሰጥ ስለሆነ ይሄን ውይይት ቢቋረጥ ቅር እንደማትሰኙብን ባለሙሉ ተስፋ ነን። ወይዘሮ መቅደስ፣ ይሄንን ቴሌቪዥን ስታስቡ ምን ተማምናችሁ ነው? ቴሌቪዥን ለማካሄድ ብዙ ኃይል ያስፈልጋል። ኃይል አለን ብላችሁ ተማምናችሁ ነበር? ኃይልስ አላችሁ? አገኛችሁ?
አመሰግናለሁ። እኛ ይሄንን የቴሌቪዥን ፕሮግራም ለመጀመር ስናስብ መጀመሪያ ያሰብነው ፍላጎቱ አለ ወይ፣ የሰው ኃይል አለን ወይ፣ ይሄንን ለወደፊት ለመቀጠል የሚያስችለው አቅምስ አለን የሚለውን ለማወቅ በተለያየ ጊዜ የተለያዩ ሰዎችን በስብሰባ ጠርተን ተነጋግረንበት ፍላጎቱ እንዳለና ይሄ አየር እንትን ማግኘት ቀላል አይደለም፣ ያውም በምስል የሚተላለፍና ከፖሲቢሊቲው እንዳለ ስናቅ ብዙ ሰዎች አነጋግረናል። እና እዚህ የደረስነውም ካለን የሰው ኃይል መጠን ተመርኩዘን በቂ የሰው ኃይል አለን። በአካባቢያችን ያለውን የሰው ኃይል ከተጠቀምንበት እንኳን ቴሌቪዥን ሌላም ነገር መስራት እንችላለን። እና ችግሩ ምንድን ነው? ያው የዚህ ሀገር ኑሮ ቀላል አይደለም። ጊዜና ሰዓት ያለው መኖሩ ነው ትንሽ ችግር ያለን እንጂ በተረፈ የሰው ኃይል አለን። በቴክኒኩም፣ በጋዜጠኝነቱም፣ በጽሁፉ፣ በመሳሰሉት ሰዎችን መድበን እየተንቀሳቀስን ነው እና በቂ ኃይል አግኝተንበታል።
ትናንት ተመልክቼ ነበር የመጀመሪያውን ፕሮግራም ከ13 ሰዓት እስከ 14 ሰዓት የተላለፈውን ተመልክቼ ነበርና በጣም ቆንጆ ነው። ቆንጆ ጅማሬ ነው። ለማስተዋወቅ ያህል እንደነበረ ለመረዳት ይያለው በተደጋጋሚ ያሉትን ፕሮግራሞች የፕሮግራሞቹን ደግሞ መግቢያዎች ብሪጁን ወርዘተ እየተደጋገመ ይታይ ነበር እና እጅግ በጣም እኔን የሳበኝ ሁሉም ፕሮግራሞች ቆንጆ ናቸው። የዜና አቀራረባችሁ፣ የዜናው እንግዲህ ገና ዜናው የዜናው መግቢያ፣ የልጆች ፕሮግራሙ፣ የኑሮ
ኑሮ ባህር ተሻግሮ
ሌላ ደግሞ
ቁም ነገር ከሶሻል ሚዲያ
የሚባል አለ። አንዳንዶቹ በጣም ፕሮፌሽናል የሆኑ አዘጋጆች ይመስላሉ። እስቲ እንግዲህ ወደፊት ሳያቸው ሲጀምር እና ያለን ደግሞ ማንንም ከመጀመሪያው የተማረ የለም፣ ሁሉም ያደገ ይላል። በዚህ ምንም ጥርጣሬ የለንም። ሆኖም ግን እጅግ በጣም የሳበኝና በጣም ያስደሰተኝ የልጆች ፕሮግራም ዝግጅት ነው። የልጆች ፕሮግራማችሁ ከኢትዮጵያ ድምጽ ሬዲዮ ጋራ አንድ ነው፣ መጀመግቢያውም አንድ ነው፣ አዘጋጁም ሐላፊውም አንድ ነው። እንግዲህ ይሄ ታንዴም ወንድምና እህት መሆናችንን ለማሳየት ነው።
ተከከሉ መንግስቴ ወንድምና እህት ነን። ሁለተኛ በድምጽ የሚታየውን ደግሞ በስዕል ልጆች ማየታቸው፣ ሁለተኛ ደግሞ በኢትዮጵያዊ መልክ ነው የተሰራው።
እጅግ በጣም ያስደሰተኝ ልጆች በሬዲዮ የሚሰሙትን ባይናቸው በካርቱን ፊልም የኢትዮጵያ ቁንጮ ለብሶ ዶጮ ቁንጮ ለብሶ ቁንጮ ተስተካክሎ ነው የሚባለው የጉራግኛ የዶርዝኛ የአማርኛ ኦሮሞኛ ሲጨፍ ልጆች ታች ሰብስበው ሲያጨበጭቡ በካርቱን በጣም ደስ የሚል ነበርና፣ ይሄንን የት ነበር የምትሰሩት? ስቱዲዮ ለምሳሌ የአንዳንዶቹ ኑሮ በባህር ማዶ
ኑሮ ባህር ተሻግሮ
ከሶሻል ሚዲያው ነው የሚለውን ስቱዲዮ የት ነው? በጣም ሞደርን የሆነ ነገር ነው ያየሁት። እየተከራያችሁ ነው ወይስ
እንደምን ያንሰናል? ይሄንም ያህል ስቱዲዮ ቢኖረንም ስቱዲዮ እንኳን የለንም። ግን ያው ዘበኑ ቴክኒክ ነው፣ የቴክኒክ ጉዳይ ነው። የቴክኒካል ነው ብዙ የተሰራው። ዋናው ኑሮ ባህር ተሻግሮ አይታችሁት እንደሆነ ፎቶግራፎች አሉ። በብዛት ያለው ምንድነው በዚህ በስዊድንና አካባቢ በስቶኮልም አካባቢ ኢትዮጵያዊው ምን ላይ ነው የሚሳተፈው? ምን ተግባራዊ ስራው ምንድነው? እና ያንን የሚያካትት የተለያዩ ፎቶግራፎች ነበሩት። ሌላው ቴክኒክ ነው እንጂ ገና ስቱዲዮ ወደፊት እናስባለን የራሳችን ስቱዲዮ እንዲኖረን። ለጊዜው ግን በቴክኒክ እየተጠቀሙ።
አቶ አለማየሁ
አቤት።
የኑሮ ባህር ተሻግሮ ከሶሻል ሚዲያ የልጆች ፕሮግራም
እለተ ኢትዮጵያ
ስለ እለተ ኢትዮጵያ ብትገልጽልን። ምንድን ነው እለተ ኢትዮጵያ? የኢትዮጵያ እለት ቀን ማለት ነው?
ነው በትክክል አንዳንድ ጊዜ ትርጉም ወደ ፈለጉት ይወስዳል።
የግል ነው ብለናል፣ ትርጉም የግል ነው።
ግን በወቅቱ ዛሬ ምን ሆነ ኢትዮጵያ እለተ ኢትዮጵያ ሲያሉ በየቀኑ ነው እለቱ የምናየው። ኢትዮጵያ ውስጥ አንዳንድ ነገሮች ይፈጠራሉ። ጥምቀት በዓል ይከበራል፣ ወይም የፓርላማው ስብሰባ ትልቅ ነገር ተደርጎ ይሄ ተደረገ ይላል፣ ወይም የሙስሊሞች ወንድሞቻችን በዓላቸውን አከበሩ ይላል። እህቶቻችንም ይህን ሁሉ በሚመለከት የተፈጠረ አዲስ ነገር ወይም አዲስ አይነት አከባበርም ወይም በዓሉንም ማስታወስም ያስፈልገናል። ያንን ነገሮችን ኢንፎርሜሽን የምንሰጥበትና እለተ ኢትዮጵያ በወቅቱ በሰዓቱ በትኩስነቱ ማድረስ አለብን። ብዙ ጊዜ ይሄ ነገሮች ዘግይቶ ከሆኑ እለተ ኢትዮጵያነቱን እንትንላል፣
ወሬ ከዘገየ ይጠነዛል።
አዎ። እና በተቻለን መጠን በዛው ሳምንት የተፈጠሩትን ነገሮችን መንገርና ማሳወቅ አለብን። በዚህ ሳምንት ድሮ ኢትዮጵያ ውስጥ ያለን ዓለም እንዴት ሰነበተች የሚል ፕሮግራም ነበር። አዎ። አሁን በዛች በሳምንቷ ላይ ነው የሚያቀርባት፣ ገሌ እንደዚህ ሆነ፣ አሜሪካ እንዲህ ተፈጠረ፣ ካናዳ እንዲህ ሆነ፣ ስዊድን እንዲህ ሆነ፣ ባጭር አድርጎ የሳምንቱ መጨረሻ ላይ ዘርዝሮ ይቀርባል። እንደዛ አይነት ተመሳሳይ ነው። የስሙ አጠራር የተለየ ነው። ብዙ ነገሩ እኛ ዓለም እንደሰነበተች ነው፣ ኢትዮጵያ እንደሰነበተች ነው
ነገሩ። እንደሱ ነገሩ ኢትዮጵያ እንደሰነበተች ነው። ከሜዲያ ምንድነው ከሶሻል ሚዲያዎች አጠራር አድርገሽ ደግሞ አድማጮቻችን፣ አሁንም ኢትዮጵያ እየሞከርን ነው ግንኙነት እንደፈጠርን በመሐከሉ እንገባለን።
አመሰግናለሁ። ከሶሻል ሚዲያ ለነገሩ እነኚህ እያንዳንዳቸው ፕሮግራሞች የየራሳቸው ኃላፊዎች አለው። እነሱም ሞር ሊገልጹት ይችላሉ። ይሄንንም ነው የሞከር ነው። በዛሬ የመጀመሪያው ስርጭት ሲለቀቅ እያንዳንዱ ፕሮግራም ምንድን ነው ይዘቱ፣ ያንን ለመግለጽ ነው የተሞከረው። ከሶሻል ቁም ነገር ከሶሻል ሚዲያ የሚለው ያው ዛሬ እንደምታውቁት ብዙ ወጣት በፌስቡክ በትዊተር ዓለምን ነው ያጥለቀለቀው። ስለዚህ በዛ አካባቢ የወጣቶቹ መሰባሰቢያና በብዛት ደግሞ ብዙ ቁም ነገሮች ይተላለፋሉ። በዛ በኩል በቀጥታ ከኢትዮጵያም ሆነ ከመላው ዓለም አንዳንድ ጥሩ የሆኑ ሊያስተምሩ የሚችሉ ነገሮችን እና ከዛ ላይ ቀንጨብ እየተደረገ በምስል በደንብ ለማቅረብ ነው ያሰብነው። ሌላው እዚህ ላይ ልጨምር የምፈልገው ዋናው ዓላማው ምንድን ነው የኢትዮጵያ ፎከስ ቴሌቪዥን አላማው ከቅድም እንደተጠቀሰው የኢትዮጵያ ነባራዊ ሁኔታ ለመዳሰስ ሁለተኛ እንደምናውቀው በዚህ በመንኖርበት አገር በስዊድን ውስጥ ስለ ኢትዮጵያ ጉዳይ ሚዲያ ሽፋን አናገኝም። በተለይ በስዊድኑ ህብረተሰብና በኢትዮጵያው መሃል ብዙ ስለ ኢትዮጵያው የሚያቆት ነገር የለም። ያው ብዙ ጊዜ በሚዲያ የሚለቀቀው የተለመደው ብቻ ነው። ከዛም ውጪ የሚያኮራ ታሪክ አለን። ብዙ ኢትዮጵያኖች በአለም ላይ ብዙ የሚሰራ ስራ አለ። ታሪካችን ማስተማር እንችላለን። ሁለተኛ የስዊድን ህብረተሰብ ጋር ለመድረስ ነው። በአማርኛ ብቻ አይደለም እናስተላልፈው፣ አቅም እንደፈቀደ በእንግሊዘኛና በስዊድንኛ እናስተላልፋለን። የስዊድን ፖለቲሻኖችን ልናነጋግር እንፈልጋለን። በሀገራችን ውስጥ ስላለው ሁኔታ፣ የስደተኞች ሁኔታ እዚህ አሁን ኢትዮጵያ እዚህ ስዊድን ውስጥ መጥቶ በጣም ትልቅ ችግር ነው ያለው እና እነኚህን ሁሉ ነገሮች የምንዳስስበትና አብረን እየተወያየን የምንፈታበት ይሆናልና ይሄ በጠቅላላው ለኢትዮጵያዊው ክፍት ነው። ተባብረን እንድንሰራ ነው እንድንቀራረብ ነው። እና በዚህም ነው አንድ የሰው ኃይል እናገኛለን ብለን
አሁን ካድማጭ እንግዲህ ጥያቄ መጥቷል። ከስቶኮልም ውጪ ያለን እንዴት እና ያለን ይላል።
ጥሩ ጥያቄ ነው። ይሄንንም አስበንበታል። ዛሬ ቴክኒኩ ያደገ ነው። ብዙ ነገር ማድረግ ይቻላል። ከስቶኮልም ውጪ ላሉና ሊደርሳቸው የሚችለው አንደኛ ወዲያው በቀጥታ በጉግል ማየት ይችላሉ። ጉግል አድርገው ፕሮግራሙን ዳይሬክት ማየት ይችላሉ። ሁለተኛ የራሳችን ድረገጽ አለን።
እንዴት ነው ጉግል የሚያረጋግጥ?
ጉግል አፕና ካናል ብለህ በቅ በዛ ሰዓት ስትገባ በ13:14 ሰዓት ላይ የሚታየው ፕሮግራም ይታያል።
ጉግል ውስጥ ገብቶ አፕና ካናል ካሉ በዛ 13 ሰዓት ላይ የሚታየው የትም ቦታ ይታያል ማለት ነው።
ትናንትና አሁን ደስ ያዩዋሉ። ለኛም ሰርፕራይዝ ነው ያረጋ እንደሱ አላወቅንም። የግድ ቴሌቪዥን አያስፈልግም። ኢቨን በሞባይልሽ ማየት ይችላል። ሁለተኛ የራሳችን ድረገጽ አለን። በድረገጻችን ለማየት ይቻላል።
ምንድነው የድረገጹ ስም?
ድረገጹ ስም www.eftv.se ይሄንንም ገልጸናል።
eftv.se
ኢትዮጵያን ፎከስ ቴሌቪዥን ነው።
ምንድነው
ምጻረ ቃሉ ኢፎቲቪ ነው። ኢትዮጵያን ፎከስ ቲቪ ኢፎቲቪ ነው ወይንም ፎከስ ልንለው እንችላለን። በዚህ አይነት በሶስተኛ ደረጃ በዩቲዩብ ይለቀቃል። ከዛ ወዲያው እንዳለቀ በዩቲዩብ እንለቀዋለን። ማየት ይቻላል። ኤኒታይም ማየት ይቻላል ማለት ነው። እና ጥሩ ሰዓት ነው ያገኘነው። ቀላል አይደለም። በአፕና ካናል ላይ ጊዜ ለማግኘት በጣም ብዙ ሰው ነው የሚጠብቀው እና ያንን ማግኘታችን እና አማራጭ አለ። በየትኛውም ሰዓት ብታረግ ሁሉን ሰው ማሟላትና ማስደሰት አይቻልም።
ኢኮኖሚያችሁ ጉዳይ እንዴት ነው አቶ አልማየሁ? ኢኮኖሚ እንዴት ነው የምትችሉት?
ኢኮኖሚው እንግዲህ ራዲዮንም ሆነ የኢትዮጵያም ህዝብ ሆነ ሁሉንም በመተባበር ነው የምንሰራው።
ኮሮጆ ይዛችሁ ልትዞሩ ነው?
አዎ እንግዲህ በኮሮጆ ይሁን አዎ ሁሉም አለ። በመጀመሪያ
ያን ኮሮጆ ይዘው ይዞር ነው ባመጣ እንዴ?
እንዴት አደስ በመጀመሪያ ይሄንን ስንሰራ ኢትዮጵያውን ህዝብ አስደስተን ኢትዮጵያውም ረድቶን በገንዘብ ብቻ ሳይሆን ከኛ የበለጠ እኮ የቴክኒክ ሙያና ሌላ ማሳብ ያለው አለ። ይሄንን ስንጀምር ቆይ እስቲ እነዚህ ሰዎች ጋር ይሄን በሰጣቸው ብሎ ሚረዳን ይኖራል እና ያን ሁሉ በመጠበቅ ነው ፕሮግራሙንም እናሻሽለው ተመልካቹ በሚሰጠን አስተያየት ነው። ስለዚህ ፕሮግራሙንም እንመራውም ተመልካቹ በሚሰጠን
አስተሳሰብ
ብቻ ሳይሆን የኢኮኖሚም ሁኔታ ነው። የሆነ ፈንድሬዚንግ እናዘጋጃለን። በዓሎች ሊዘጋጁ ይችላሉ። የኢትዮጵያ ሬዲዮ በዓል እንዳለው የራሱን ደግሞ የቴሌቪዥኑ አንድ ጊዜ ወስኖ በዓል ይኖረናል። ምናሻሽልበትም በማቴሪያልም ሆነ በገንዘብም ሆነ ምናገኝበትም መንገድ እንፈልጋለን። ደፍረን ገብተንበታል። የስ ዊ ካን የሚለውን ነገር ማድረግ አለብን።
የስ ዊ ካን
እናደርጋለን።
ደፋርና ጭስ መውጫ ያጣም
አያጣም።
ሌላው ገንዘብ ውጭ ከኢትዮጵያዊው አክቲቭሊ ምን እንዲያደርግ ትፈልጋላችሁ?
አክቲቭሊ እንዲያደርግ ምን ፈልገው ምንድነው እንዲተባበረን ነው ምን ፈልገው?
በምን አይነት ሁኔታ?
ለምሳሌ በአካባቢያቸው አንድ ነገር ይፈጠራል። ወደ 10 ገደማ ሪፖርተሮች አሉ። እያንዳንዱ በአካባቢው የሚደረገውን በድርጅቱ የሚደረገውን ሁሉ ሊያስተላልፍልን ይችላል። ፕሮግራም መሪዎቹን ኮንታክት ያደርጋል። በእነሱ በኩል የሚፈልጉትን ነገር ሊተላልፍላቸው።
ፕሮግራም መሪዎቹን እንዴት ሊያውቃቸው ይችላል?
በቴሌፎናቸው እና እንትናቸው ይኖራል። በዌብሳይታችን ላይ ይኖራል። ሁለተኛ የኛ ራሱ ድርጅቱን እንትማ ኮንታክት ማድረግ ይቻላል። ኢቭን ዛሬ ቴክኒኩ ያደገ ነው። ፕሮግራም ሰርተው ኢንተርቪው አድርገው ኦር ምስል ቀርጸው ስለዛ ጽፈው ምን እንደሆነ ቢልኩልን አነኛ የኛንም ጊዜ ይቆጥባል ሰውም እንዲሳተፍ ያደርጋል እና እንዲህ አይነቱን ነገር እንዲያረጉን ጠይቃለን በእውቀትም ያላቸው ሊረዱን ከቻሉ ጥሩ ነው መንገዜም ለሁሉም ክፍት ነው እና ሐሳብ መንገዜም ያሳድጋልና እንቀበላለን
እንግዲህ ላይ ተጨማሪ ነገር አሁን ቴክኖሎጂ በማደጉ የተነሳ እኛ አሁን ለምሳሌ አንድ ካሜራ የሚይዘው አለ እንዲህ ነገር ተፈጠረ ካሜራ ያለበውን ሰው ሲደውል ሌላ ቦታ ሊሆን ይችላል ላይደርስ ይችላል ማንኛውም ሰው አሁን ቴክኖሎጂ የሰጠው የቴሌፎን አለ ወዲያውኑ ቀርቶ ጉዳውንም ባያደርግ ያን ፊልም መስራት እንችላለን
እና በቴሌፎን ሞባይል እናንተ ያንን ዴቨሎፕ ማድረግ ይችላል
ዴቨሎፕ ተደርጎ ስለ ጉዳው ሁኔታ ተጽፎ ምን ብሎ አስተካክለ ማስገባት እንችላለን እና ብዙ የሚያስጨንቀ ነገር የለም ጀማሪዎች ነን የሚንቀጠቀጥ ስል ነው ምናምን ብሎ አይደለም የስዊድን ቴሌቪዥን እንኳን አሳይቷል እንደዚህ አይነት በሞባይል የተቀዱትንና ምንም መፍራት ያስፈልገም አጋጣሚ የተደረገው ነገር ያንን ለመቅዳት በመወከር ከዛ በኋላ እናስተላልፈዋለን
እንግዲህ ሌላ የምታስተላልፉት አጥር ያለ መልክ ካለ በዚህ እንሰናባበታ
እሺ በኔ በኩል ላስተላልፍ የምፈልገው ማንኛውም በዚህ አካባቢ የምንሰራው የሁላችንም ነው የኔ ነው የሚለው ፊሊንግ እንዲኖር ነው ይሄም የኔ ነው እና እኔም ነኝ እንጂ የከሌ የተከሌ የሚባል ነገር የለም ይሄ የኢትዮጵያ ፎከስ ቴሌቪዥን ነው ፎከሳችን በኢትዮጵያና በኢትዮጵያውያን ላይ ነው ትኩረት የምንሰጠው እና ይሄንን ትብብር ነው በሰፊው የምንጠብቀው እና ይመጣል ብለን እንጠብቃለን አመሰግናለሁ
አለማየሁ
አዎ እኔ በኔም በኩል አሁን እሷ ከገለጸችው ያነሳ አይደለም ነው በተለይ ብዙ የተደበቀን ሰዎች አለን በቴክኒክ
ችሎታ ያለን ማለት ነው ኦኬ
እና እኛ ማናቀውን ችሎታዎች ለነገሮች ሊኖሩ ይችላሉ በዛ በኩል እርዳታ ለመርዳት የሚፈልጉ ሁሉ ጊዜ በሩ ክፍት ነው አሁን ደግሞ የግድ ወደ ቴሌቪዥን ጣቢያ ወይም ወደዛ መሄድ አያስፈልግም እኔ ይሄን ሰርቼ እንደዚህ ልከላችኋለሁ በሚላክበት ድሮፕ ቦክስ አለ በዛ በኩል ይላካል አስተካክለምን ብለን ሰራም ያቃልልናልና ከዚህ ከምንሰራው የበለጠ እውቀት ያላቸው ሰዎች እንዳሉ በልቤም አቃለሁ እንዳሉም በትክክል የታወቀ ነው ያንን እንጠቀምበት
በጣም ጥሩ
የጋን መብራት አይሁን ያን እንጠቀምበት የኢትዮጵያ ህዝብም እዚህ ያለው በሙሉ እንደሚተባበረን ባለሙሉ ተስፋ ነኝ ይሄ ደግሞ ስርጭታችን በየዌብሳይቱ ከሄደ ዓለም ደረጃ ላይ የሚሄድ ነው ይሄንንም ማወቅ አለብን ኢትዮጵያም በዌብሳይቱ ሊከፈት ይችላል ይሆናል ወይም ሌላ ዓለም ያሉት ሁሉ ያዩታል እና አርካይቭ ያደረግን ደግሞ እናስቀምጣለን
እንግዲህ በዛሬው ዕለት ከኛ ጋር ተገኝታችሁ ስለ ኢትዮጵያ ፎከስ ቴሌቪዥን ስለሰጣችሁን ማብራሪያ ከፍ ያለ ምስጋና እናቀርባለን ወደፊት ደግሞ እንግዲህ ፕሮግራሙ ያደገ በሄደ ቁጥር ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋነን ጤና ይስጥልን
እናመሰግናለን
አድማጮቻችን አሁንም ያለችን እንደጥቃ ኢትዮጵያ የመከረን ነው
ማስታወቂያ
በፍሪደምስ ፕላን የሚገኘው አበበ ወንድሜ ነጋራጅ የክረምት ወቅት መግባቱን ተመልክቶ የክረምት ጎማ ቂያሪ በተቀለጠፈው ሁኔታ ያከናውናል። አዲስ የመኪና ጎማ ካስፈለጎት በጋራጃችን በተመጣጣኝ ዋጋ እንሸጣለን። ከዚህ በተጨማሪ ማንኛውንም የመኪና ጥገናና ሰርቪስ በተመጣጣኝ ዋጋ ጥራት ያለው ግልጋሎት ያደርጋሉ። አድራሻ ክሮነበሪ ጋታ 45 ፍሪደምስ ፕላን አበበ ወንድሜ ነጋራጅ።
ሃሎ ተናገርልኝ። ሃሎ ሃሎ
ሄሎ አቤት አቤት
ይስማሻል?
አዎ ይስማኛል።
ኦኬ እስቲ 5 ደቂቃ ነው ያለችን ፕሮግራማችን ሊዘጋ 5 ደቂቃ ነው ያለን። በዚህ 5 ደቂቃ ውስጥ ስላለው ሁኔታ ብቻ ስለተፈጸመው አሁን ስላለው ሁኔታ ግለጽልን።
ኦኬ አሁን ያለው ሁኔታ ያው ውጭ ያለ ነው ልጅ ተከፋፍለን በእነሱ ጋር የሚያስፈልጋቸው ነገር ያስገባንላቸው ነው። ወደ ለይልቃል ያሉበት ሁኔታ በጣም ተጎድቷል። ለነብራሁ ምናምን ሰው አይገናኝም ቀለማ ክፍት ናቸው። ሴቶቹ በጣም ተጎድቷል። በተለይ ምኞት ኩላሊቷን ተበሳ መሄዳችን
ማን
ምኞት መኮንን ኩላሊቷን መስዋት መሄዳችን
ቀጤ
አራ መዲያክታታል። ሌሎቹ ሴቶች እንደዛው ናቸው። በአብዛኛው ሴት ሶስተኛና ፖፕላር የሚባለው ሰርቪስ ናቸው። ወደ ጠርቆስ አካባቢ ወይንሸት ንጉሴ የምትባለው ነው ቤት እንዳደረሳት እስካሁን ድረስ አላገኘናትም። ከአራት ወንዶች ጋር ናት እና የሩት ምናምን ፖፕላር ናቸው። ኢየሩሳሌም ሳምሩ የምትባለው
ኦኬ
ይስተናል። በቃ አሁን ያለው ነገር ይሄ ነው። ቢሮአችንም እስካሁን ድረስ በፖሊሶችና በደህንነቶች ተከቧል።
ቢሮአችሁ መግባት መውጣት አትችሉም?
አዎ ማለት እንገባለን እንወጣለን ግን እያንዳንዱ እንቅስቃሴያችን ይታሰራል ነው።
ኦኬ አመራር ውስጥ የቀሩ ሰዎች አሉ ሳይታሰሩ?
ከአመራር የቀረው የዚህ ግንኙነት ኃላፊው ወጣት ዮናታንና ምክትል ሰብሳቢው ስለሺ ነው። ሌላ የቀረ ሰው የለም።
ምንድነው አሁን እናንተ የምታስቡት? እንግዲህ ተደብድባችሁ ታስራችሁ ተበታተናችሁ በቃ ድርጅቱ ምንድነው አሁን የሚያስበው? ትግሉ እንዴት ነው የምታየው?
አዎ ይሄን ነው ማስበው ነገር ነው። አንቲቪ ይሄን ነው ማስበው ነገር ነው። አስበንም ነው ይገባንበት።
ስለዚህ
እንደሚገሉን እንደሚያስሩንም እናቃለን። ቢዋችን ያ ሁሉ ፌደራል ደነት ተከቦ ነበር። ለጌጥ እንዳልቆሙ እናቃለን። እኛ ለሚያዝ እንደቆሙ ሊደበድቡንም እንደቆሙ እናቃለን። ይሄንን ሁሉ አንተን ይገባልበት መደብደብም ሳይሆን መሞትም እንዳላምነን ይገባልበት። ያው ትግሉ ይቀጥላል።
ከሰማይ ፓርቲ በተጨማሪ ሌሎች 9 ድርጅቶች ናቸው አይደለም አብሯቹ ነበሩ የተወሰኑ ህዝቡስ ምን ይላል ይሄንን ሳይ?
አው የሁሉም ፓርቲ አመራሮች ታይዘዋል። እነ አቶ ግርማ ምናምን ከባለቤታቸውና ጓደኞቻቸው ጋር ነው የተያዙት። እነሱ
የት አካባቢ ነው የያዟችሁ? ምን ሲደረግ ነው የያዟችሁ? ሰልፉ አካባቢ ነው ገና ከመውጣት?
እነሱ አው ስቴዲየም ጋር ሆኖ የነሱን ግሩፕ ይዘው ሰልፉ ሊጀምሩ ሲሉ ነው የተያዙት።
ምንድነው የህዝቡ በአካባቢ ያለው ህዝብ ምን ይላል ይሄንን ጉድ ሲያይ ህዝቡ ምን ይላል?
ምን አንከኝ ይቅርታ እንዴት መንገድ ልትሉ?
ይገባኛል ምግብ ልታደርሽ ሄደሽ ነው መሰለኝ ለታሰሩ?
አዎ ምሳል አስገባንደሱ ይያልኩ ነው ብዙ ቦታ ነው የሚደፍ።
ኦኬ ምንድነው ህዝቡ ምን ይላል? አሁን ፍርሃት እንዳለበት መቼም መጠርጠር አያቅተንም ግን ምን ይላል ይሄንን ጉድ ይሄንን ውርጅብኝ ሲያይ የወታደሩን የፖሊሱን ዱላ ሲያይ ምን ይላል ህዝቡ?
ብዙዋን ሰው እዛ ቢሮአችን አካባቢ ያለ ሰው በብዛት ወጣ ታፍሰው ሄደዋል። እንዲሁም ስቴዲየም አካባቢ በስፖርት ላይ የሚገኙ ወጣቶችም ምንም በማያውቁት ነገር በዛው ገብተው አንድ ላይ ይዘዋቸው ሄደዋል። እንደዚህ ሰው ስንጠይቅ የማያውቀው ምናምን ማን ልጠይቁ ነው ሲሉ ስናስረዳቸው ነገሩ በጣም ይደነግጡና እዚህ ሀገር እኮ ዲሞክራሲ የለም ዝም ብላችሁ ነው የምትሰጉት ነገር አይነት አባባል ይላሉ። ማለት ዝም ብላችሁ ነው የምትሉት እንዴ? ዲሞክራሲ እኮ ወረቀት ላይ እና ኢቲቪ ላይ ብቻ ነው የሚላስተያየት ተሰጥቶናል።
አሁን አንቺ ወዴት እንግዲህ ጨረሽ? እዛ ምግብ አድርሰሽ ጨረሽ ማለት ነው?
አዎ አሁን እነ ኢየሩሳሌም ተስፋ ጋር ነው የሚሄደው መጀመሪያ። ከዛ ወደ ጠርቆስ እንሄዳለን እና የጠፋ አባላቶቻችን አሉ፣ እነሱን ደግሞ እየፈለግናቸው ነው። እነ ፍቅረና አወቀ የአዲስ አበባ የዞን አመራር የሆነው አወቀና ፍቅረ ማርያም ጠፍተውብናል። እንዲሁም ደግሞ ሴት አባላችን ወይንሸት ያለችበት አይታወቅም እስካሁን ድረስ።
ወይንሸት ከዚህ በፊት ታስራ ተደብድባ የነበረችው ነች?
አይ እሷኛ ወይንሸት ሞላናት፣ እሷ ሶስተኛ ነው የምትገኘው። እኛ ወይንሸት ንጉሴ ትባላለች።
አሁንም ታስራለች ማለት ነው። እንግዲህ ሰዓታችንም እየደረሰ ነው። አንቺም ጓደኞችሽም ብዙ ስራ አለባችሁ። ፈጣሪ ከእናንተ ጋር ይሁን። እንግዲህ እኛም ውጭ ያለው ኢትዮጵያዊም ደግሞ የተቻለውን ለማድረግ አሁን አሜሪካን ደውለን ነበር። አሜሪካ ያሉት ደጋፊዎቻችሁም ሰላማዊ ሰልፍ ለማድረግ ሻማ ለማብራት ገንዘብ ለማሰባሰብ እየተሯሯጡ እንደሆነ በቀጥታ በስልክ ደውለን በአየር ላይ ገልጸውልናል። እንግዲህ እዚህም ማህበር ተቋቁሟል እንደሰማነው ከሆነ እዚህም ያሉትን ምን እንደሚያደርጉ እንሰማለን። ለማንኛውም የሚደረገውን ነገር በሙሉ በአጽንኦት እንከታተላለን። ፈጣሪ ከእናንተ ጋር ይሁን። ትግላችሁ አንድ ቀን ውጤት እንደሚያመጣ ጥርጥር የለንም። መልካም በመልካም ሁኔታ በድጋሚ እንደምንገናኝ ተስፋ እናደርጋለን። ጤና ይስጥልኝ።
እሺ አመሰግናለሁ። ጤና
ማስታወቂያ ከኢትዮስታር ሬስቶራንት። የዘወትር ደንበኛችሁ ኢትዮስታር ሬስቶራንት በየሳምንቱ ቅዳሜ በላይቭ ባንድ ሙዚቃ በድምጻዊ ምሽቱን ያዝናናውታል። ስለሆነም ብቅ ይበሉ። አድራሻ ሳልተሚያ ተርጋታ 19 ኢትዮስታር ሬስቶራንት። አድማጮች እንግዲህ ዛሬ ፕሮግራማችን በተከታታላችሁ መልኩ ተጠናቋል። እስከ ሳምንት መልካም ሳምንት።